過ごし方は、その意味を続けたり、ラジオさせてもらおう。
ሁለተኛው ግዞት ዘመን አልፎ ዘመን ሲተካ አሮጌው አልፎ አዲስ ዘመን ሲመጣ አዲስ መንፈስና አዲስ ተስፋ አዲሱን ለመቀበል ያረጀውን ደሞ ላይመለስ ይሄዳልና ቸርሁም ብሎ አሮጌውን በጎመን አዲሱን በለጋ ቀበና አቅሙ በፈቀደው መንገድ ሁሉም ያለውን አዘጋይቶ አላፊ አግዳሚውን ዘመድ ባዳ ሳይል ጋብዛል አዲሱን መልካም ይሆንለት ዘንድ ይመራረቃል ባሳለፍነው አሮጌው አመት ባሳካናቸው ሳናሳካቸው ቀረናቸው አዲሱን ለማሳካት በጋራ ያለማል ያቀዳል በርታ ተበራታ ይላል በሀገራችን ኢትዮጵያ የሚገኙ ብሔር ብሔረሰቦች ከሚያከብሯቸው ዘመን መለወጫ በዓሎችና የማንነታችን መገለጫ ከሆኑ አኩሪ ባህሎቻችን ውስጥ አንዱ የሲዳማ ብሔር የዘመን መለወጫ በዓል ፍቼ ጫምባላ ላይ ይገኛል ከሰሞኑ እየተከበረ ያለው የፍቼ ጫምባላላ በዓል በርካታ ባህላዊ ክንዋኔዎች በውስጡ ያዘ ሲሆን ለአብነትም በዓሉ የሲዳማ ብሔር የአዲስ ዘመን መቀበያ ከመሆኑም ባሻገር በዓሉ ለዘመዳሞች የሚገናኙበትና የሚጠያየቁበት በተለያዩ አጋጣሚዎች የተፈጠሩ አለመግባባቶች ተፈተው እርቅ የሚወርድበት ሀገር በቀል የሆኑ ዕቀቶች ማለትም ባህላዊ የዘመን አቆጣጠር ስርዓት በብሔሩ ባህላዊ እና ታላላቅ ሊቃውንቶች የሚከወንበት የአካባቢ ጥበቃ የመተባበርና በጋራ የመቻቻል ጥበብና ዕቀቶች ለወጣቱ ትውልድ የሚተላለፉበት በእለቱም ሀብታም ከደሃ ሳይለይ በባህላዊ ምግብ የሚደምቅበትና ለታዳሚ የሚቀርብበት በዓል ነው። በዓሉን ተከትሎ የተለያዩ ሀገረ ሰባዊ ጭፈራዎች በወጣቱ ይቀርባል። አዲሱ ዓመት በአባቶች ምርቃት ተጀምሮ በወጣቱ የባህል ጭፈራ ይደምቃል። ይህ የሲዳማ ብሔር አዲስ ዘመን መለወጫ ሆኖ ፍቼ ጫምባላላ የማይደሰሱ ወይም ኢንታንጂብል ባህላዊ ቅርሶችን በሚመለከተው ዩኒስኮ አካል በይነ መንግስታዊ ኮሚቴ 10ኛ ስብሰባው ላይ ከቀረቡ 35 ባህላዊ ቅርሶች መካከል በዓል በሰው ልጆች ወካይ ቅርስ ዝርዝር ውስጥ በሚል ክፍል በእንደ ኢትዮጵያ አቆጣጠር በህዳር 22 2008 ዓ.ም ተመረተ ተመዝግቧል። ይህም በጊዜው ከመስቀል በዓል ተከትሎ ኢትዮጵያ ሁለተኛው የማይደሰስ ዓለም አቀፍ የሰው ልጆች ወካይ ቅርስ እንዲሆን በማስቻል አዲስ ለጭስ አልባው ኢንዱስትሪ ግብአት ሆኗል። የዘንድሮ የፍቼ ጫምባላላ በዓል ለማክበር ከተሰናዱ ሀገር ከተሞች መካከል ሐዋሳ አንዷ ነች። ሐዋሳ ከተማ ዝግጅቷን አጠናቃ እንግዶቿን ለመቀበል እንደጓጓች ሳዳሚን ቀጠሮን ከሐዋሳ አድርጎ በዓሉን ለማክበር ሁሉም ማልዶ ተነሳ መሰባሰብም ጀመረ። ሆኖም ዛሬ ፍቼ ጫምባላላ ጭፈራን ሳይሆን አባቶች ቡራኬና ምርቃት ለመስማትም አልታደለች። የተጣሉ የተኳረፉ ርቃቸውን አውርደው ይቀለመባባል ጫምባላላን ተስፋ አርገው በቦታው ቢታደሙም ያለሙትና ያቀዱትን ለማየት አልታደሉም። በተለይም ለሳሙኤል ለሰላም ወዳዱ ወላይታ ህዝብ ጥሩ የብስራት ቀን አልሆነም። በሀገራችን እየታየ ያለው አንጻራዊ ሰላም እንዲሁም የብሔሮች ትብብር ስሜት ባሳለፍነው 27 ዓመት መተንፈስ ያልቻለውን የተስፋ አየር በጥቂቱ ለማየት መብቃታችን የፈጠረብን የተስፋ ስሜት እና መነቃቃት እንዲሁም ሀገርን ያስቀደመ መሪ ከነሱ አብልጠን በመውደዳችን ህወሓትና ርዝራጆቹ ሲዘውሩት ከነበረው የመጠላላትና የመራራቅ ስሜትን ንደንዳግም እንዳያንሰራራ በፍቅርና በመደመር እነሱን ማሰራችን እረፍት የነሳቸው እርኩሳ መናፍስቶች ጨምበላላን አንዱ የበቀል ጥመወጫ የደም ባህር በማረክ ለጨለማ መንግስታቸው የንጹሃንን ደም በመገበር ዳግም ለመንግስት አሴሩ ተደራጁ ተንቀሳቀሱ። ይህንን ያላወቀ ህዝብ ስሜትን ከውቀት ያላዋዛ ወጣት ለዓላማቸው ግን ማስፈጸሚያ ያረጉት የሐዋሳ ሐይቅ ዳግም ላይጠራ በንጹሃን ደም ተበረዘ። ከሰሞኑ በዶክተር አብይ ቀንነትና በስለት የተሞላበት አመራር በኦህዴድና ከፊል በአዴን ዘዋሪዎች ተደግፎ ህወሓትን ነጥብ አስጥሎ ከፍልሚያው ሜዳ እንዲያፈገፍግ መደረጉን ተከትሎ እዚህም እዛም እየተጫሩ የሚለኮሱ ብሔርና ድንበር መሰረት ያደረጉ ግጭቶች መበራከት በዶክተር አብይ አስተዳደር ዘመን እንዲሁም የለውጥ ኃይል ሂደቱ ከህወሓት ሊገጥመው ከሚችለው ተግዳሮት ውስጥ አንዱና አበይት ተብሎ ከተቀመጡት ውስጥ መሆኑን ለማወቅ በሁለት ቀላል ማጣቀሻ ለማሳየት ብሞክር ከዚህ ቀደም አቦይ ስብሃት ያለ ህወሓት መልካም ፈቃድና አመራር ኢትዮጵያ የምትባል ሀገር አትኖርም ብለው መናገራቸውን ማስታወስ፣ ከዛ አለፍ ስንል የግጭቶች ዋና አቀናባሪና በኋላፊነት ቦታዎች ላይ ያሉ ከሀገር አንድነትና ከንጹሃን ነፍስና ፍትህ ይልቅ በአጭር ጊዜ ያልተገባ ነዋይ በማግኘት ለመክበር የሚፈልጉ የአእምሮ ድኩማን የመንግስት ካድሬዎች መሆናቸውን ከሰሞኑን የኦህዴድ አመራር ባረገው ክትትልና እርምጃ ማየቱ በቂ ማሳያ ይሆናል ብዬ አምናለሁ። ያም ሆነ ይህ ብሔረሰቦች ባለማወቅም ሆነ ባልተገባ አስተምሮት ከገቡበት አስከፊ ችግር እንዲወጡ ሁሉም ማህበረሰብ መረባረብና የመፍትሄ አካል መሆን በሀገራችን እኔ ከሞትኩ ሰርዶ አይብቀል ብሂል የተጫረውን ሰደድ እሳት አንድ ሆነን በመተባበር በመተጋገዝ ልናጠፋው ይገባል። በብሔሮች መካከል የሚፈጠር መጠላላትና መሳደድ ማንንም አሸናፊ ማንንም ተጠቃሚ አያደርግምና ዓለም የመለያየትና የመከፋፈልን ብሂል ኋላ ቀር አስተሳሰብ ብሎ ተችቶና ንቆ ዓለምን አንድ መንደር ለማድረግ ሀገራት ወደ አንድ አስተሳሰብ ልቀትና የትብብር መንፈስ ለማድረግ ከመታተርም አልፈው ስኬትም ባስመዘግቡበት ዘመን በብሔርና በጎሳ ተከፋፍሎ ባልተገባና ምክንያታዊነትና ቅን ልቦና በጎደለው ጎዶሎ አይምሮ እኩይ ምግባር በመመራት ለጥፋት መነሳሳት ትርፉ ጥፋትና ጥፋት ብቻ ነው ብለን እናምናለን። ሞት ሞትን በደል ደግሞ አመጻን እንዲወልድ ሁሉ ሀገር በቃል ተጸናለች፣ በመተባበር በፍቅርና በተግባር ሥራ ታብባለች፣ ፍሬዋም ለሁሉም እኩል ይሆናል። በፍቅር በመተሳሰብ በመከባበር ለጋራ ስኬት በጋራ ጽናት መቆም ለሁላችንም አለ የማይባል መፍትሄ ለዓለምም ትምህርት ይሆናልና ከሰሞኑ በሀገራችን የስልጣን ወንበር እየታየ ያለው አንጻራዊ የለውጥ ፍላጎት ይዟቸው የመጣው ያሰራር ለውጥና በሥራም በዘርፊያም ያረጁ ብሎኖችን የመፍታትና በአዲስ የማጥበቅ ሥራን ተከትሎ ላለፉት 27 ዓመታት ስህተት ፈጽሞ የማያውቀው የኢህአዴግ ሥራ አስፈጻሚ በአውራው በህወሓት አስቸኳይ ስብሰባ በጥልቅ ተገምግሞ ያፈጻጸም ስህተት የበዛበት እንዲሁም አዲሱ አሰራር የቀድሞውንና ነባር ታጋዮችን ያላማከለ በማለት ጉዳዩን የኢህአዴግ ሥራ አስፈጻሚና ምክር ቤት አስቸኳይ ስብሰባ ጠርቶ እንዲገመግመው ሲል ማሳሰቡ ታውቋል። ቀድሞ ነበር እንጂ መጥኖ መደቆስ አሁን ምን ያረጋል ልስት ጥዶ ማልቀስ እንዲሉ አበው አረ ለመሆኑ ፍታዊ አሰራርን ማን አስተምሮብን ነው? ቅሉ መግለጫው ጉለት የሚል ቃል የበዛበት ጎዶሎ መግለጫ መሆኑን ተገንዝበናል። ባሳለፍነው 27 የቀኝ ግዞት ዘመን ምን ያክል ጉለት እንደነበረባቸው ከዚያም ሲያልፍ የፍታዊ አሰራርና ስለፍትህ ያላችሁን አታይ አስተዳደርና አመንኪዮ ለማየት አስችሎናልና ሳናመሰግን አናልፍም። ነባር ታጋዮች ሰርተው ማለትም ጠቅላይ ሚኒስትራችን ባይደፍሩትም ሰርቀው አርጅተዋልና የሰሩትንም ለማየት የሰረቁትንም ለመብላት የገደሉትንም በነሳ ይቅር ለመባል ህዋት ወይ የፎይታ ጊዜ ይሰጥ። አርጅተዋልና እንደ ቆላ ፈረስ መጋለብ ሳይሆን እንዳረጀው ከእውነተኛ የለውጥ መንገድ መሃል እንዳረጀው ፈረስ ከእውነተኛ የለውጥ መንገድ መሃል ቆሞ የሀገር ፍቅርና ተስፋ ተሞልቶ ከሚነፍሱ ፈጣን ነፋስ የኃጢአት ድርጊታቸውን ያራክፉ። እነሱም እኛም እንረፍ። ያ ካልሆነ ደግሞ ይህ ህዝብ የጀመረውን መጨረስ አይከብደውም። እኔም አልኩ ህዋት ሆይ ተመከር። በዚህ አጋጣሚም የኢትዮጵያ ድምፅ ሬዲዮም ከሰሞኑ በፍቼ ጨምበላላ በአጠቃላይ በደቡብ በኦሮሚያ እንዲሁም በሶማሊያ ክልሎች ለደረሱ ከሰው ልጅ ተፈጥሮ ስብዕናና ሰብአዊነት ፍጹም የራቁ የአረመኔና የከፋ አውሬ እኩይ ድርጊት ለደረሰው አደጋ የተሰማው መራር ሐዘን ይገልጻል። ይህን እኩይ ተግባር ያረጉ አካላት ተከታትሎ እርምጃ በመውሰድ ዜጎች ፍትህ ያገኙ ዘንድ የኦሮሚያ ክልል መስተዳድር ያደረገው ጥረት ይበል የሚያሰኝ ነው እንላለን። ከዚህ በተያያዘም አዲሱ ጠቅላይ ሚኒስትር ለጉዳዩ ትኩረት በመስጠት ችግሩን ለመፍታት ያደረጉትን ጥረት ለዜጋ ግድ የሚላቸው መሪ ሆኖ አግኝተነዋልና በህዝብ ስም ይበል ብለናል። የዚህ አስነዋሪ ድርጊት ተሳታፊዎችም ሆነ ተባባሪዎች በህግ ጥላ ስር ውለው የወንጀለኛ መቅጫ ህጉ የሚፈቅደውን ከፍተኛ ቅጣት ያለምንም ቅድመ ሁኔታ ይፈረድባቸዋል የሚል ጠንካራ እምነትም አለን። በመጨረሻም እንደተለመደው ሬዲዮናችን ይህንን ይላል። ልብ ያለው ልብ ይበል። ህዝብ ሆይ ወያኔ ከሰጠ የዘር አጀንዳ በመውጣት አንድ ሁን። በአንድነት የአያት አባቶችን አደራ ጠብቅ። ዳር ድንበሯንም አስከብር። በጠራራ ፀሐይ ሊሸጥህ ገበያ ወረደውን የሀገረ ጠላት የሆነውን ህወሓት ወያኔን ዛሬ ነገ ሳትል ለማስወገድ ታገል። መልካም ቀን።
በቅድሚያ ለመላው የእስልምና እምነት ተከታዮች እንኳን ለኢዳል ፈጥር በዓል በሰላም አደረሳችሁ። ኢዳል ፈጥር ማለት ከረመዳን ጾም ጋር የተያዘ በዓል ነው። ረመዳን የወር ስም ነው። 9ኛ የአረብኛ የወር ስም ነው። ጾሙ የተሰየመው በወሩ ስም ነው። እስልምና ውስጥ ሁለት አይነት ጾሞች አሉ። የግዴታና በበጎ ፍቃድ ላይ የሚጾሙ ጾሞች ናቸው። ረመዳን በግዴታ የሚጾም ጾም ነው። ማንኛውም ለአካለ መጠን የደረሰ ጤነኛ የሆነ ሙስሊም ሁሉ ረመዳንን ይጾማል። ከዚህ ጾም ጋር የተያያዘው በዓል ኢዳል ፈጥር ይባላል። በእስልምና 3 ዋና ዋና ጾማቶች አሉ። አንደኛው ኢዳል ፈጥር ይባላል። ሁለተኛው ደግሞ ኢዳላሃ ይባላል። ኢዳላሃ ከሐጂ ስርዓት ጋር የተያያዘ በዓል ነው። ሶስተኛው የነብዩ መሐመድ የልደት በዓል ወይም ሞሊድ ነው። እነዚህ ከእስልምና ሃይማኖት ጋር የተያዘ በአገራችን በብሔራዊ በዓል ሆኖ የሚከበር የእስልምና በዓላት ናቸው። ለመላው የሙስሊም ህብረተሰብ ሁሉ የኢትዮጵያ ድምጽ ሬዲዮ እንኳን አደረሳችሁ ይላል።
የኢዳል ፈጥርን በዓል ምክንያት በማድረግ ለውድ ኢትዮጵያውያኖች እንደገና በድጋሚ የእስልምና እምነት ተከታዮች በሙሉ ኢድ ሙባረክ እንላለን። በድጋሚ በዚሁም አጋጣሚ ካሁን ጀምሮ ለወገኖቻችን በሙሉ እንኳን አደረሳችሁ መባባል እንድትችሉ የምትወዱትን የምታቀርቡትን ወገናችሁን እንኳን ለ ኢድ አልፈጢር በዓል በሰላም በጤና አደረሳችሁ እንድትሉ ስልካችንን ከፍተናልን። ስልክ ቁጥራችን 0819100 ነው። እንግዲህ በመሐከሉ ልዩ ልዩ ፕሮግራሞች አሉን። ባለፈው ሳምንት ቃል በገባነው መሰረት ዛሬ ኢንተርቪው ከኢትዮጵያ የጦር አይሮፕላን አብራሪ ከሆኑት ከመቶ አለቃ ኢዮብ ጋራ ውይይት እናደርጋለን። ከዜናው በፊት ዜናው እንደተለመደው 5 ሰዓት ይቀርባል። ከዛም የተለያዩ መልክቶችና ማስተዋቂያዎችም አሉን። መብራቱ ኢትዮጵያ ውስጥ በዛሬ ነው በነገ ሁለት ሰላማዊ ሰልፍ ሊደረግ ታስቦ ነበር መሰለኝ። የህዋሃት ነው የምትሉት የህዋሃት ተከታዮች ሰላማዊ ሰልፍ በዶክተር አብይ ላይ ሊያረጉ አስበው ነበር። ማን እንደመከራቸው ምን እንዳስፈራቸው አላውቅም። አሁን የደረሰኝ ዜና ሰርዘነዋል ነው የሚሉት አሉ። በሌላ በኩል ደግሞ የዶክተር አብይን የለውጥ ጉዞ እንደግፋለን የሚሉ ኢትዮጵያውያን በጣም እየተበራከቱ መጥተው ዝግጅት ለሰኞ ሊያደርጉ ሰላማዊ ሰልፍ የደጋፍ ዝግጅት ሊያደርጉ እንደሆነ ሰምተናል። የሚገርመው ይህንን ሰላማዊ ሰልፍ ከሚያስተባብሩት ዋና ዋናዎቹ የተመረጡት ኮሚቴዎች አሁን እስር ቤት የነበሩና ከእስር ቤት የወጡ ታዋቂ እስረኞች ናቸው።
በቀስቶን
ጨምሮ እንግዲህ ዋና ዋናዎቹ እነሱ ናቸውና የኢትዮጵያ ሁኔታ በየደቂቃው በየሰከንዱ እየተለዋወጠ ማለትም ለውጡ እየሄደ እንግዲህ ህዝቡን አሰልፏል። ይሄንንም በተመለከተ አድማጮቻችን ምን እንደሚሰማችሁ አስተያየታችሁን እንድትሰጡ ስልካችን ክፍት ነው። በማንኛውም ጊዜ በ0819100 መደወል ይችላልላችሁ። ከሀገር ቤትም እንግዲህ ያሉትን ችግሮች በተመለከተ በተለይ በደቡብ አካባቢና ይሄ የመፈናቀሉ በተለይ በአማራው ህዝብ ላይ የሚደርሰው መፈናቀል አሁን ደግሞ በደቡብ የእርስ በርስ ለማዋጋት የሚደረገውን ተንኮል በተመለከተ አስተያየት ካላችሁ በስልክ ቁጥራችን አሁንም 0819100 መደወል ይችላልላችሁ። የተለያዩ አርስቶችን እንዳስሳለን። እንግዲህ መልካም ቆይታ ከኛ ጋር እንዲሆንላችሁ እንመኛለን። እንግዶች ከኢትዮጵያም ለማስገባት እየታገልን ነው። እስቲ እንግዲህ እስከዛው ድረስ በሙዚቃ እንቀጥለው ፕሮግራሙ።
ሃሎ አድማጮች፣ አድማጫችን አየር ላይ አሉ። የበዓል መልእክት ወይም እንኳን አደረሳችሁ ማለት እንፈልጋለን ብለዋል። አድማጮች፣ አድማጫችን አየር ላይ ነው ያሉት፣ ይቀጥሉ።
መጀመሪያ የኢትዮጵያ ድምጽ ሬዲዮ ባልደረቦች እንዴት ናችሁ? ከዚህ በመቀጠል ለመላው የሙስሊም ማህበረሰብ በኢትዮጵያም በስዊድንም በአውሮፓም ያለው እንኳን አደረሳችሁ እያልኩኝ መልካም ምኞቴን እንገልጻለሁ። ስፔሻሊ ለጓደኛዬ ኑር ሁሴን መሐመድ እንዲሁም ለኢትዮጵያ ድምጽ ሬዲዮ ባልደረባ ለአቶ አህመድ አሊ መልካም ኢድ እላለሁኝ። አመሰግናለሁ።
እኛም እናመሰግናለን። አድማጫችን እንግዲህ ሌሎች አድማጮቻችንም እንግዲህ እየደወላችሁ የበዓል መልእክታችሁን እንድታስተላልፉ እንግዲህ ቀደም ብለናል። በዓል ነው፣ እንኳን አደረሳችሁ። በድጋሚ ሙዚቃችን ይቀጥላል። ጤና ይስጥልኝ አድማጭ፣ አንድ አድማጫችን አየር ላይ አሉ፣ ይቀጥሉ ባኮትን ባል ለጫውትን።
እሺ፣ እንደምን አደራችሁ የኢትዮጵያ ሬዲዮ ፕሮግራም ሰራተኞች። ዛሬ የምደውለው ለመላው የኢትዮጵያ ሙስሊም ማህበረሰብ እንኳን አደረሳችሁ ለኢድ አልፈጥር እላለሁ። በይበልጥም ለወንድሜ ለመሐመድ አሊ እንኳን አደረሰ የኔ ጌታ። እግዚአብሔር ለሚቀጥለውም እንዲያደርስልን የኔ ጌታ እድሜህን ጤናህን ይስጥልን ታጋይ ወንድሜ ይላለሁ።
እናመሰግናለን። እኛም እንግዲህ አህመድ ሐሳብ አለ መሰለኝ።
እጅግ በጣም አመሰግናለሁ የኔ እናት፣ እጅግ በጣም አመሰግናለሁ። አብሬ ያድርሰን ለሚቀጥለው አመት፣ እርሶን ስቦቾንም በጤና በሰላም ያድርስልን እላለሁ።
እሺ የኔ ጌታ፣ እሺ የኔ ጌታ፣ ደህና ሁንልኝ፣ እድሜህን ይስጥልኝ። ዋናው ይሄ ነው።
አድማጮቻችን ፕሮግራማችን ተከትሎ ያው የእንኳን አድረሰው መልእክት አድርሳችሁ መልእክት ያስተላልፉን። አሁን ደግሞ አንድ የሉዳናችን ወዳጅ አየር ላይ ያሉ እባኮትን አየር ላይ ነው ያሉትና መልካም በዓል መግለጫውን ለህዝብ ያድርሱልን።
ጤና ይስጥልኝ ሁላችሁም የፕሮግራም አስተላላፊዎች እንኳን ለኢዳል ፈጥር እንኳን አደረሳችሁ ለመላው የእስልምና አምነት ተከታይ። የኢትዮጵያ ድምጽ ሬዲዮ በዚህ አጋጣሚ ለሚያደርገው እንደዚህ አይነት መልእክት በጣም ከልብ የመነጨ ምስጋና ለማቅረብ ወዳለሁ። ለምትሰሩት ስራ በጣም ደስ ይላልኝ። የተቃውሞ ሰልፍ ለማድረግ ህዝብ ያሰባሰብኩ ነበር በዚህ በኢትዮጵያ ድምጽ ሬዲዮ ማለት ነው። ድምጻችን ይሰማ የሚለው ከአንድ ድምጻችን አንድ ጊዜ ለማስተማር ስንደውል በጭራሽ በጣም ችግር ነበር እና አሁን ግን በዚህ አጋጣሚ ለመናገር እንፈልጋለሁ ማለት ነው። ሃሎ
ላቋርጦትና በማከልክ ባና ይከተላሉ። ምንድነው የበደል ነው? ሰላማዊ ሰልፍ ሊያስክ ያደርጉብን ድረስ ምንድነው ያጠፋነው?
አዎ ሰላማዊ ሰልፍ ላድርገ የነበረው ብዙ ጊዜ ድምጻችን ይሰማ ድምጽ ለማሰማት ለምደውልበት ጊዜ ማስገባት አትችሉም ነበር እና ሸሞኔው የሚለውን እንት ለማሰማት ነበር
ማንፈልግ ነው። ሁለት ልዩነት አላቸው ጌታዬ።
እንግዲህ አላቅም ይመስለኛል እንግዲህ ስለማትችሉ ይመስለኛል ግን ያንን ነገር ማስተካከል ስላለባችሁ በዛሬው ቀን ስላስተካከላችሁት አጥፍቻለሁ ትቻለሁ አንቺቻለሁ ማለት ነው። እና
ነበር የሚያረጉት እስቲ ዳውን ዳውን ነው።
አው ዳውን አይደለም ሸሞኒው ነበር የምለው ግን አንቺቻለሁ። ዛሬ ባደረጋችሁት ስራችሁ ሰፊ ዘገባ ያደረጋችሁ ስለሆነ ስለ ኢዳል ፈጥር በዓል በመታረጉት እንት አንቺቻለሁ ማለት ነው። እና መልካም ኢዳል ፈጥር ብያለሁ ለሁሉም የሙስሊም ህብረተሰብ እንዲሁም ለሬዲዮ ፕሮግራም አዘጋጆች ከልብ የመነጨ ምስጋና ማቅረብ ፈልጋለሁ። በድጋሚ
ከመሄዶ በፊት እጅግ በጣም እናመሰግናለን። ተቃውሞትን በዚች በቀላሉ ነገር የሚያነሱልን ከሆነ ልበገራገር ነውት ማለት ነው። አይጨ ነበር ማለት ነውና
የኛ ልብ እንደዚህ ነው እኮ ምንም
ይወደዋል። እናመሰግናለን። ይቅርታ ማድረግ ትልቅ ስጦታና ችሎታ ነው። ግን አሁን ነገር ልገባለሁት የምፈልገው ይሄ የኢትዮጵያ ድምጽ ሬዲዮ እንኳን እርሶን የሬዲዮኑን ደጋፊና አፍቃሪ ቀርቶ ሬዲዮኑ አይኑ ይጥፋ የሚሉትን እንኳን ለማስተናገድ ሁልጊዜም ዝግጁ እንደሆነ መሆኑን እንዲያውቁልኝ ፈልጋለሁ። ከዚህ በላይ ደግሞ ምለው ምንድነው እኛ ራሳችን የሌሎች ድምጽ ይስማያልን እኛ ድምጽ ምናግድ ከሆነ ይሄ ራሳችንን በራሳችን ክስ ድረስ ምናደርስበት ነው። ራሳችንንም እንድንወነጅል የሚያደርግን ነው። በፍጹም አይጠራጠሩን። ለማንኛውም እናመሰግነውታለን። መልካም ኢድ አልፈጥር ይሁንልዎት። የ1439 ዓመተ ምህረቱ ኢድ አልፈጥር ነው። 1439 ዓመት ባልሳ
አው በመጨመረው ይኖረኛል ቆይ አንድ ጊዜ በይቅርታ ስላደረግልን በጣም እናመሰግናለን ብለው ስላሉ ስላልክ ወንድሜ አህመድ በኢትዮጵያ ምድር ላይ የይቅርታ አየር እየታየ ስለሆነ የሚያስተምረን መሪ የመጣ ስለሆነ ከዛ በመማር የበደሉኝን ሰዎች ይቅር የማለት እንትን እየተማርኩ ነው ያለሁት። ስለዚህ ከዛ በመነሳት ስለሆነ ይህ የኢትዮጵያ ድምጽ ሬዲዮ የሚቀጥለውን 25ኛ አመት ዝግጅት በሚያደርግበት ጊዜ ካስ ያለ ዝግጅት አድርገን አንድ ላይ እንድናከብር በዚህ አጋጣሚ ጥሪ ለማቅረብ ፈልጋለሁ።
ከመሄደው በፊት አነሳብኝ ነገር ያነሳውልና ከዚህ በፊት በተደጋጋሚ ተናግሬ ነበር። 25ኛው አመት ባላችን 25ኛው ኢዮቤልዩ እጅግ በጣም በተለየ ሁኔታ ይከበራል ብለናል። ለዚህ ደግሞ የተከበሩ አና ጎሜዝ ከአውሮፓ ድረስ በእንግድነት ይመጣሉ። አሁን የደረሰኝ ደግሞ በቅርብ የደረሰኝ መልእክት ምንድነው? የስዊድን የከፍተኛ ትምህርት ሚኒስቴሯ በዝግጅታችን ላይ ይገኛሉ። የተለያዩ እንግዶች ከሀገር ቤት ምርጥ የሆኑ እንግዶችን እንጋብዛለን። ለጊዜው ስማቸውን እንይዘዋለን። በትልቁ ሁኔታ ስለሚከበር በዚህ አጋጣሚ እርሶም ጓዶቹም የዚህ ሬዲዮን አፍቃሪ የሆኑትን ለሚቀጥለው አርብ ሚድሶማር አፍቶን ማለት ነው ሚድሶማር አፍቶን በኢትዮጵያ ኮሚኒቲ ከ17 ሰዓት ተኩል በኋላ ስብሰባ ስለምናደርግ ይሄንን ዝግጅት በጋራ ነው ልናካሄደው የምንችለው እኛ አቅማችን በሚፈቅደው መሰረት። ምክንያቱም እንደማንኛውም ሰው ከስጋና ከደም የተሰራን ስለሆነ ትንሽ ልጅ አቅማችን በዛ አቅማችን ሁሉድ እየተነሳን ይሄንን ለ25 አመት አካሄደናል። ይሄን 25 አመት ደግሞ እዚህ ለመድረሳችን ማረጋገጫው ኢትዮጵያዊ ወገናችን እዚህ ያለው ነውና ይሄንን ዝግጅት ስናደርግ በሐሳብ በቁሳቁስ በሞራል የሚረዱን ወገኖች አስፈልጉናል። ለዚህ ደግሞ ምንም ትልቅ ነገር አይደለም ያስፈልገው። አህመድ በ25ኛው ስታከብሩ ይሄን ዝግጅት አትርሱ። ይሄኛው ባሁኑ አስፈልጋችሁ የሚለን ሰውና ይሄን ለማድረግ ምን እንደሚያስፈልገን የሚረዳን ሰው ስለሚያስፈልግ ሴቶች እህቶቻችን በተለይ ምክንያቱም እኔ የምወደው ሴቶች እህቶቻችን የተለየ ችሎታ አላቸው። የአርት ይሄ ምንድነው እሱ ኪነጥበብ ነው የሚባለው እንዴት አርጎ ነገሮችን ማሳመር እንደሚቻል ስለሚችሉ በብዛት እንዲገኙ ወንዶቹ ወንድሞቻችንን ቅር እንዳትሰኙ እናንተንም እንፈልጋቸዋለን እንወዳቸዋለን እንድትገኙልን አርብ ምስማር አፍቶን በኢትዮጵያ ኮሚኒቲ።
ያው በዚሁም እንግዲህ ሁለተኛ ሌላ አድማጫችን አሉና የመጀመሪያው አድማጫችንን አሰናብተን ሁለተኛውን እንቀበል። በጣም ነው እናመሰግነው አድማጭ አየር ላይ ነው ያሉት። እርሶ ደግሞ ይቀጥሉና ይባል እንግዲህ ይባልም ሌላ መልእክት ካሉት እንግዲህ ለማህበረሰቡ ያድርሱልን።
ሄሎ
አሎ
ይቀጥላሉ ሰማሉ
ይሰማሉ?
አይ እንኳን አደረሳችሁ መልእክት ለማስተላለፍ።
ይቀጥሉ ጌታ።
እንኳን ለኢዳል ፈጥር በዓል አደረሳችሁ። በቅድሚያ ማለት ፈልጋለሁ ለኢትዮጵያ ድምጽ ሬዲዮ ባልደረቦች ለአቶ አህመድ አሊና ለኑርሴ መሐመድ እንዲሁም ለመላው ኢትዮጵያውያን የእስልምና እምነት ተከታዮች በሙሉ እንኳን ለኢዳል ፈጥር በዓል አደረሳችሁ። በአገር ውስጥም በውጭም ያላችሁ ማለት ፈልጌ
እንኳን አብሮ አደረሰን ብለናል። አህመድም እንግዲህ እንኳን አደረሰ እየተባልክ ነው።
በጣም ደስ ይላል አይደል?
ያው በጣም ደስ የሚል ነገር ነው።
ምን ያስቃል? እንኳን አደረሰ እንኳን ደስ ይላል። እንኳን አደረሰ የሚሉኝን ወገን ዘመዶቼም በሙሉ እጅግ በጣም አመሰግናለሁ። እንኳን አብሮ አደረሰ
አህመድ። አንዳንድ ጊዜ እንትን አንዳንድ ሰዎች ገባ ለገናም እንኳን አደረሰ ስለሚሉ ይሆናል የሚስቁት እነዚህ ሰዎች።
ሁሉም ነው
ያው እንደውም ኢትዮጵያዊ ባህል እኮ ከሌላው ዓለም ለየት የሚያደርገው ሙስሊሙም ህዝብ ክርስቲያኑም አንድ ላይ ሆኖ በዓሉን በጋራ የሚያከብርበት እንኳን አደረሰ የሚባባልበት ነውና በገናም በኢድ እንግዲህ አልፈጠረም እንኳን አደረሰ ቢባል ጤናማና መልካም ስሜቱ ያየለ ነው የሚሆነው።
እኔ እንደምታውቁት የፋሲካ የኦርቶዶክስ የክርስትና ሃይማኖት ተከታዮች አመት በዓል ሲሆን ፋሲካ ሀገር ቤት ደውዬ ታላቅ እናት ያባቴ ልጅ እንኳን አደረሰሽ ይላል። ኦርቶዶክስ ክርስቲያን አሁን ደግሞ ኢዳል ፈጥር ሲሆን የሁላችን ታላቅ የሆኑ ታላቅ ወንድም ደውዬ እንኳን አደረሰ ይላል። ሶ ሁለቱም የኔ ነው ማለት ነው።
ያው ሁሉም የኛ ነው። አዎ እና አድማጫችንም በጣም ነው የምናመሰግነው። መልካም በዓል ለእርሶም እንግዲህ ለቤተሰቡም እንግዲህ ለሙስሊም ማህበረሰቡ በድጋሚ እንኳን
እስቲ አንድ ነው የምፈልገው መስማት እንፈልገው አንድ የእስልምና ሃይማኖት ተከታይ የሆኑ ወገን ደውለው እንዴት ባሉ እንዳከበሩ ቢገልጹልኝ ደስ ይለኛል። ከዛ ወደ ኢንተርቪው ይላል።
አዎ እንግዲህ እስቲ አድማጫችን ይደውሉ ከሆነ አየር ሰዓታችን ያው ክፍት ነው እንኳን አድርሳችሁ ለማለት ክፍት አድርገናል። ሁለተኛ አድማጫችን ገብቷል። እንግዲህ ይሄኛውን አድማጫችንን አመስግነን እናሰናብተና ሁለተኛውን እንቀበላለን። እግዚአብሔር ይስጥልኝ እናመሰግናለን። ሰላም ቀን መልካም በዓል። ሄሎ አድማጬ።
ሄሎ ሰላም ጤና ይስጥልኝ።
ጤና ይስጥልኝ። እንግዲህ በዓል ልዩ ፕሮግራም ተዘጋጅቶ እንኳን አድርሳችሁ እየተባባልን ነው። የተለያዩ ሐሳቦችን በዛው እግረ መንገዳችን እያነሳን ያለነውና አየር ላይ ነው ያሉት የእርሶን መልእክት እንግዲህ እናድምጣ።
እንግዲህ በመጀመሪያ ለማስተናገዳችሁ የከበረ ሰላምታ የከበደ ምስጋና ይነቀርባለሁ። በተረፈ መጀመሪያ ኢድ ሙባረክ ለቤተሰቦቼ፣ ለባለቤቴ፣ ለልጆቼ፣ ለእናቴ፣ ለቤተሰቦቼ በሙሉ ኢድ ሙባረክ። የተቀደሰ የተባረከ ኢድ ይሁንላችሁ ይሁንልን። እንደገና ደግሞ ጾማችንን ስግደታችንን ጥሩ ስራችንን አላህ ይቀበልን። ጥቃቅንና ትልልቅ የሆነ ወንጀላችንን ጠራርጎ ይሰርልን። በተረፈ ለወንድሜ አህመድና ለጠቅላላው ኢትዮጵያውያን ኢትዮጵያውያን ሙስሊምና በዓለም ለሚገኙት ሙስሊሞች ሁሉ የተቀደሰ የተባረከ ኢድ ይሁንልን። መጪው አመትና ያሁኑ አመት ለመላው ህዝብ ለመላው ፍጡር የሰላም የደስታ የብልጽግና አመት ይሁን። መልካም በዓል። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።
በጣም ቆንጆ ነው። እንዲያው ከደወሉልን አይቀር በዓል እንዴት ያሳለፋችሁ ነው? በዓል ድባብ ስሜቱን እንዴው እስቲ ከቤት ሆኖ ያገር ቤትና እዚህም ደግሞ እስቲ አነጻጽሮ የተወሰነ ቢሉን እንደው።
አይ እንግዲህ የዘንድሮ እንደምታውቀው የዘንድሮ ጾም ረዘም ያለ ሰዓት ነበር፣ እስከ 19 ሰዓት ነበር። በመሰረቱ በየአመቱ እንግዲህ ረፍት ወስድ ነበር፣ ጾሙን ለማክበር ነበር። ዘንድሮ እንኳን እየሰራው ነበር፣ ምንም ስሜት ሳይሰማ ሰዓቱ መርዘሙ ሳይታወቅ በደንብ ቶሎ አልፈዋል። በየቦታው ባለ በየቦታው ግን ከተለየ በተለየ ሁኔታው ሰው ተሰባስቦ በአንድነት አንተ ትብስ አንቺ ትብስ ተብሎ ያሳለፈበት ነው። ዋቴቨር ትልቅ የጠይቀኝ ጥያቄ አለ። ከሀገር ቤትና ከዚህ ልዩነት የሚባለው ምንም ቢሆን አገር አገር ነው እና የሀገር ቤቱን የሚልች የለም። ሀገሬ ስለምወድ እንደሆን አላውቅም። አንድም ከህዝብ ጋር ከወንድ ጋር ስለሆነ የሀገር ቤቱ በተለይ አንዋር መስጊድ የተለያዩ መስጊዶች ድባብ ከሰላሳ ዓመት ርቀትም ቢኖረን ሽውታው በአይናችን አሁንም አለ። እና ያም ሆነ ይህ እስላም ሰላም ነው። ሁሉም ሀገር በሄድክበት ሰዓት ያንን ደግሞ ትቋደሰዋለህ፣ ታገኘዋለህ። አልሐምዱሊላህ ረብል ዓለሚን።
አይ መልካም። እንግዲህ እኛም ሌሎች አድማጮቻችንም የጎደለውን ለመሙላት ከዚህ ከሬዲዮ ሆነን እንግዲህ እየሞከርን ያለ ነው። በድጋሚ ለእርሶም ለእስልምና ተከታዮችም መልካም በዓል እንላለን። ሁለተኛ አድማጭ አለን፣ በስልክም ሌላ እንግዳ ገብቷል። አህመድ እንግዲህ እስቲ ሁለቱንም አንድ ላይ አድርገህ አስተናግድልን፣ ፕሮግራማችን ይቀጥላል። እንግዲህ
በስልክ ላይ ያሉትን ከውጭ የደወሉትን አስጨርስና የዓመት በዓልም ሆነ ሌላ ባጭሩ፣ ከዛ ወደ እንግዳችን የዚህ የኢትዮጵያ አየር ኃይል አብራሪው ጋር ሄዳለን።
በጣም ቆንጆ። እንግዲህ ሁለተኛ አድማጭ አየር ላይ ያሉ እንግዲህ እንኳን አድርሰ መልእክቶትንም አጠር አድርገው ያቀርቡልን ለአድማጮቻችን። ስለ ደወሉ እናመሰግናለን። መልእክቶትን ያቀርቡልን።
ኦኬ፣ በጣም ነው የማመሰግነው። እምቢሎ ያኔ ይባላለሁ። የምደውለው ከከረንት አፌር ፓልቶክሩም ነው። ለወንድሜ አህመድና ለመላው የሙስሊም ወገኖቼ እንኳን ለኢድ አልፈጥር በዓል አደረሳችሁ ላለው አህመድ እና የሬዲዮ ጣቢያ ሰራተኞችን በሙሉ እንወዳቸዋለን፣ እናከብራቸዋለን። ቀጥሉ። ኢትዮጵያ በጥሩ መንገድ ላይ ስላለች ሁላችንም ተባብረን ወያኔዎች ትግላችን እንዳይነጥቁን እጅ ለእጅ ተያይዘን ወደ ድላችን የምንሄድበትን መንገድ እርስ በርሳችን ሳንናቆር ጥሩን መንገድ ተያይዘን እንቀጥላለሁ። ኢድ አልፈጥር ለመላው ኢትዮጵያውያን ሙስሊምና ለአህመድ።
ጀርመን እንዴት ነው?
ጀርመን በጣም በጣም ጥሩ ነው። አየር ሁኔታውን በጣም ጥሩ ነው እና የሚያሳስበን የሀገራችን ጉዳይ ነው። በሀገራችን ጉዳይ ላይ በሚረባ በማይረባው እየተከራከረን ጊዜያችን ከምናቃጥል እያንዳንዱ ሰው በሚያምንበት መንገድ ስራውን እየሰራ ለወያኔ መንገድ ሳይከፍት የአሁን የመጡትንም የለውጥ ኃይሎች በመደገፍ ወደ ትክክለኛው መንገድ እንዲሄዱ ሐሳብ በማቅረብ ከነሱ ጋር ወያኔን አባረን ኢትዮጵያዊ ሙሉ ዲሞክራሲያዊ የሆነች አገር እንድትሆን ትግላችን ማጣጣፍ አለብን ላለሁ። አመሰግናለሁ አህመድ።
እኛም እናመሰግናለን። አሁን በቀጥታ ወደ እንግዳችን የለቱ እንግዳችን የመጀመሪያው እንግዳችን ጋር ሄዳለሁ። ጤና ይስጥልኝ መቶ አለቃየው። ሰላም ነው? ሁሉ ነገር አማን ነው?
እግዚአብሔር ይመስገን በጣም ሰላም ነው። ሁሉ ሰላም
ነው። ኦኬ። አድማጮቻችን መቶ አለቃ አዮብ ጋር ዛሬ የምናደርገው ውይይት ባለፈው ሳምንት ቃል በገባንላችሁ መሰረት ስለ ኢትዮጵያ ዲሞክራቲክ አየር ኃይል ጦር አይሮፕላን አብራሪዎች ማህበር ለዶክተር አብይ የላኩትን ደብዳቤ በተመለከተ ነው። ይሄን ደብዳቤ በተመለከተ ደብዳቤውን አንብበንላችሁ ነበር። ባጭሩ የሚሉት እነሱ ምንድነው? ሀገራችንን ጠልተን አልወጣንም። ለሀገራችን እና ለህዝባችን አሁንም ታዛዥ ነን፣ ተገዥ ነን። ሀገራችንና ህዝባችን የተጀመረውን የትግል ጎዳና እንደግፋለንና ገብተን ማገልገል እንፈልጋለን። የታሰሩ ጓዶቻችን መፈታት ጀምረዋል፣ አሁንም የታሰሩ አለው ብለው ነበር እና ይሄን ነበር የላኩትና እስቲ እንደምንሰማው አንዳንድ ጭምጭምታን ሰማለን። የታሰሩ ብላችሁ በደብዳቤው ላይ ከገለጻችሁት የገለጻችኋቸው ተፈቷል የሚሉ አሉ። በእሱ ልጀምርና እሱ ነገር እንዴት ነው?
ኦኬ፣ አመሰግናለሁ አህመድ። በመጀመሪያ ለእስልምና እምነት ተከታዮች እንኳን ለኢድ አልፈጥር በዓል በሰላም አደረሳችሁ ለማለት ፈልጋለሁ። አዎ፣ አሁን ሰሞኑን በጣም ደስ የሚሉ ዜናዎች እየመጡ ነው። ካፕቴን ባይሉ ገብሬ ለአለፉት 13 ዓመታት በተለያዩ እስር ቤቶች ሲማቀቅ የነበረው ወንድማችን በዚህ ሳምንት ከቤተሰቦቹ ጋር ተቀላቅሏል እና እኛም በጣም ደስ ብሎናል። የህዝብ ትግል ፍሬ አፍርቶ ይሄው ለማየት በቅተናል። በዚህ አጋጣሚ የኢትዮጵያን ህዝብና በዶክተር አብይ አህመድ የሚመራውን መንግስታቸውን ለማመስገን እፈልጋለሁ።
ኢዮብ፣ ብዙ ጊዜ እንደምንሰማው እናንተ ሀገራችሁን ጠልታችሁ ህዝባችሁን መታዘዝ ጠልታችሁ አለመሆኑን እና የሸሻችሁት በአለው የዘር አድሎ ለአንድ ድርጅት መገዛት ምክንያት ነው የሚባል እንሰማለን። ምን ያህል እውነት ነው? ስትሸሹ ይሄ ነው ምክንያታችሁ ወይስ ሌላ የግል ምክንያት ነበራችሁ? እውነቱን እንነጋገር ብለን ነው።
ትክክል። ምክንያታችን በፊትም በ1997 አቋማችንን ባሳወቅንበት ጊዜ ምንድን ያለው መከላከያ ሰራዊታችን ከማንኛውም የቡድን ወይ ደግሞ የፓርቲ ተጽዕኖ ወጥቶ ህገ መንግስታዊ ስርዓቱንና ህዝቡን እንዲሁም ሉዓላዊት ሀገሯት ዳር ድንበራችን መጠበቅ እንጂ የፓርቲ አገልጋይ መሆን የለበትም ከሚል አንጻር ደግሞ ያየ ነው። አሁን ዶክተር አብይ አህመድ ያስቀመጡት አቅጣጫ ምንድን ነው? መከላከያ ሰራዊቱ መንግስት ቢቀያየርም ህዝብና ሀገርን መጠበቅ እንጂ የአንድ ቡድን ወይም ደግሞ የአንድ ፓርቲ አጃቢ ወይም ጠባቂ መሆን የለበትም የሚለው በዛ ተደስተናል። በጣም የተደሰት ነው።
ለዚህ ነው ማለት ነው አገራችንና ህዝባችንም ተመልሰን ማገልገል የምንፈልገው ብላችሁ ያላችሁት። ኦኬ፣ እንደሱ ይሁን። ግን እኛ እስከምናውቀው ድረስ ምንድን ነው የሚለው በኃይለ ሥላሴም ጊዜ የነበረ አባባል ሰማው የነበረ ነው። አክብር አለቃህን፣ ተከተል አላማህን ነው ወዘተ የሚባል አባባል አለ። እናንተ ጋር የበላይን ትዕዛዝ ማክበር ግዴታ ነው። አሁን እናንተ አገራችሁ ብትገቡና አገራችሁን ማገልገል ብትጀምሩ የበላዮቻችሁ ይሄንን አድርግ ቢሏችሁ፣ ህዝብ ላይ ተኩስ ቢሏችሁ፣ አሁንም ያ ችግር አይፈጠርባችሁም ወይ? አሁንም ትሸሻላችሁ ወይስ ትተኩሳላችሁ?
የሚሊተሪ በሚሊተሪ ህግ የአለቃ የሰጠውን ትዕዛዝ ማስፈጸም ግዴታ ነው። እኛ የአየር ኃይል አብራሪያን አየር ኃይልን ስንቀላቀል ስማችን ራሱ እንደሚያመለክተው የኢትዮጵያ አየር ኃይል ዲሞክራቲክ አብራሪዎች ነው። በዛ ስር ያን አንብበን ዲሞክራቲክ ፓይለት ማለት ምን ማለት ነው? ዲሞክራቲክ ፓይለት ለህዝብና ለወገኑ የቆመ ህገ መንግስታዊ ስርዓቱንና ወገኑ ዳር ድንበሩን የሚጠብቅ እንጂ ዝም ብሎ ሂድ ግደል ሲባል መግደል የሌለበት መሆኑን ከዛ አንጻር ነው እንጂ አንድ ሰው ግደል ስላለን ወይ ደግሞ ከሌ ጀነራል ከሌ እንደዚህ አድርጉ ስላለን የሚሆን ነገር አይደለም። በዛ አንጻር መታየት አለበት። አሁንም ቢሆን ብንሄድም ያ ነገር አይፈጸምም። ህዝብ ላይ ህዝብን መጠበቅ እንጂ ህዝብን መግደል ስራችን ወይም አላማችን አይደለም።
ኦኬ፣ መቶ አለቃ አሁን ወደ አገር ቤት እንደሚገባን ከሆነ አዝማሚያዎቹ እንደምናየው ከሁለቱም ማከታጫ እንደምናየው እንደሚደርሰን ኢንፎርሜሽን መግባታቸው አይቀርም በቅርብ ጊዜ። እናንተ ስትገቡ በኔ ግምት ለዶክተር አብይ ትልቅ የሞራል ድጋፍ ነው የሚሆናቸው። ይሄው በአስተዳደሩ ባሰራር ተበሳይተው አገራቸውና ህዝባቸውን ጥለው የሸሹ ኦፊሰሮች መኮንኖች ገቡልኝ ማለቱ ቀላል ነገር አይደለም። ግን በምንድን ነው የምትረዱት? ብዙ አመታት እንዴት ነው ከዚህ ከንትኑ ከማብረሩ ከምኑ ተወግዳችሁ ነበርና ምን ያህል ጊዜ ፈጅባችኋል ይሄንን እንደገና ለመጀመር? በዚያውም ደግሞ በምን አይነት ሁኔታ ነው እናንተ አገሪቱን ልታገለግሉ የምትችሉት ዶክተር አብይን ልትረዱ የምትችሉት?
ወል የመጀመሪያው እርዳታ ምንድነው ለሳቸው ትልቅ የሞራል ድጋፍ ይሆናቸዋል ከሚል አንጻር ነው። እሳቸው አስቀመጡት አቅጣጫ ምንድነው? መከላከያ ሰራዊቱ የፓርቲ አገልጋይ ሳይሆን የህገ መንግስቱና የህዝብ አገልጋይ እንጂ የግለሰቦች ወይም የኪራይ ሰብሳቢዎችና የኮንትሮባንዲስቶች መገልገያ መሆን የለበትም ከሚል አንጻር ነው። ይሄውን እኛ ብንገባ ለሰራዊቱ የሞራል መነቃቃት ይፈጥራል። እኛ መስዋዕት ለሀገራችን መስዋዕት ያደረግነው ያንን ውሳኔ ወሰነው በፊትም ቢሆን ህዝባችንና ወገናችን ብለን እንጂ ሀገራችንን ጠልተን እንዳልሆነ በግልጽ መታወቅ አለበት። በመከላከያ ሰራዊት ውስጥም የመነቃቃት መንፈስ ዶክተር አብይ ከጎናቸው የመሰለፍ ለትዕዛዛቸውም ተቀባይነት ያገኛል ከሚል አንጻር ነው።
ምን ያህል ጊዜ ፈጅባችኋል? አሁን እናንተ እንግዲህ አንዳንዶቹ ሊተውት ይችላሉ፣ በሌላ ፕሮፌሽን ሊሳተፉ ይችላሉ፣ አንዳንዶቻችሁ ደግሞ በዚሁን ቀጥላለት ትችላላችሁ። አክቲቭ ሊሆኑ ጀት አይሮፕላኖቹን ለማብረር ምን ያህል ጊዜ ፈጅባችኋል?
እሱ እንግዲህ በሂደት የሚታይ ነው። አመት እዛ ደረጃ ከመድረሳችን በፊት ብዙ መሟላት ያለባቸው ብዙ ቴክኒካዊ ጉዳዮች አሉ። አንዳንድ አሁን ማለት ማልፈልጋቸው ብዙ ቴክኒካል ጉዳዮች አሉ። በተጨማሪ ደግሞ ሜዲካል ፊትነስን ጨምሮ የተለያዩ ጉዳዮች መሟላት አለባቸው። ዳይሬክትሊ እዛ የስልጠናው ላይ ከመጀመራችን በፊት ፍላጎት ያላቸው በዚህ ሙያ ማገልገል የሚፈልጉ አሉ፣ አብራሪዎች አሉ። ያ ፍላጎቱ እንዳለ ሆኖ ግን መሟላት ያለባቸው ብዙ ቴክኒካል ጉዳዮች፣ የሜዲካል ፊትነስ እና ሌሎች ቴክኒካል ጉዳዮች አሉ። ግን አንድ ሂደቱ ከተጀመረ በኋላ ብዙ የሚፈጅ ብዙ ሰዓት የበረሩ አብራሪዎች ብዙ አሉ። የጦር አይሮፕላን አብራሪዎች አሉ፣ የትራንስፖርት አብራሪዎች አሉ። እና ብዙ የሚፈጅ ጉዳዩ ነገሩን አንዴ ከያዝነው በኋላ ብዙ የሚፈጅ ጉዳይ አይደለም። ምክንያቱም ኦልሬዲ በዚህ ሙያ ውስጥ የነበርን ሰዎች ስለሆነ እኛን አፕዴት ማድረግ ቀላል ነው። አዲስ ገና ሀ ብሎ ከማስተማር እኛን አፕዴት አድርጎ ወደ ውስጥ ማስገባቱ ረጅም ጊዜ የሚወስድ አይደለም፣ በአጭር ጊዜ ውስጥ ተጠናቅቃል የሚል ግምት ነው ያለኝ።
እነ ካፕቴን ተሾመ ተንኮሉ የሚባሉ ታዋቂ ፓይለቶች ነበሩ መሰለኝ የሰማሁት የሸሹ፣ ስለ እነሱ የምታውቀዋለህ?
ትክክል። ካፕቴን ተሾመ ተንኮሉ አስተማሪ ነበረ። በጣም እናከብረው የምንወደው ወንድማችን ነው። አውቃለሁ፣ የእነሱንም ያሉበትን ሁኔታ አውቃለሁ። ግን አሁን እኔ እየተናገርኩ ያለው በኢትዮጵያ አየር ኃይል ዲሞክራቲክ አብራሪዎች ማህበር ዙሪያ ነው።
ምን ያህል ናችሁ ስዊድን ውስጥ ያላችሁት የዚህ የማህበሩ የአብራሪዎቹ ማህበር አባሎች ዲሞክራቲክ አባሎች ስንት ናችሁ እዚህ ስዊድን?
አሁን ወደ 13 ገደማ እንሆናለን። ግን ገና ኢንፎርሜሽኑን እያሰባሰብን ነው። በስዊድን ብቻ ሳይሆን በአውሮፓ፣ በአፍሪካ፣ በካናዳ እንዲሁም በአሜሪካ ያሉትን እያሰባሰብን ነው። በጣም ብዙ ነው። ቢያንስ ከ25-30 አካባቢ እንሆናለን። ኢንፎርሜሽኑን በደንብ ግን አሁን አክቲቭሊ ወደ 13 ገደማ ነው እዚህ ስዊድን ውስጥ ያለ ነው።
ይሄ ታዲያ ታላቅ ኃይል አይሆንም? ኢትዮጵያ ውስጥ ያሉትን አብራሪዎች አይ አትቀናቀኗቸውም? እንዴት ነው ቦታችንን ሊወስዱ ነው ብለው ቅር አይሰኙባችሁ?
አይመስለኝም። ኦኬ። እንደውም በጣም ነው ደስ የሚላቸው መሰለኝ፣ ምክንያቱም ጓደኞቻችን አሉ እና በጣም ደስተቱ ነው መሰለኝ። እንደውም የናፈቁን ነው መሰለኝ። እኛም ናፍቀናቸዋል። እነሱን ለማየትም በጣም ነው የምንመኘው።
የአየር ላይ የአየር ኃይላችሁ አዛዥ ጄኔራል አደም ወደ ጸጥታ ገብተዋል የሚባለው እንዴት ታያላችሁ?
ጀነራል አህመድ እሳቸው ናሽናል ሴኩሪቲ የደህንነት ኃላፊ ዳይሬክተር ሆነው ተሾመዋል። አሁን አክቲቭሊ ማን አየር ኃይሉን እየመራው እንደሆነ እኔ ኢንፎርሜሽን የለኝም፣ ግን እንግዲህ አብረን የምናየው ነው እንዴት እንደሚሆን። አሁን ለውጦች በጣም ቀን ብሬኪንግ ኒውስ እየሆነብን ነው። ለእኛም ዶክተር አብይ እየሰሩ ያለው ነገር በጣም የሚያስገርም የሚያስደንቅ ነገር ነው። እሳቸውን ዶክተር አብይ አህመድ የጀመሩትን የለውጥ እርምጃ ጠልፈው እንዳይጥሉባቸው እኛ መደገፍ አለብን። ከሩቅ ሆነን ለውጡ ሙሉ ለሙሉ ጽድት ብሎ እስከምናገኘው ድረስ መጠበቅ የለብንም እና አብረን ማገዝ አለብን። የእሳቸውን ህዝቡን አንድ አድርጎ አገሪቱን አንድ አድርጎ ጠብቆ ህዝቡን አፋቅሮ ወደፊት ለመምራት ያላቸውን እቅድና ራዕይ አብረን ተባብረን ማስኬድ አለብን። እሳቸውን ሊጥሏቸው ጠልፈው ሊጥሏቸው በተለያዩ ቦታዎች ክብት እየጫሩ እሳቸውን ለማሳጣት የሚሞክሩ ሰዎች ስላሉ እሳቸውን መርዳት አለብን። ዶክተር አብይ አህመድን ማገዝ አለብን ከሚል አንጻር ነው።
ኢዮብ እሳቸውም ሰሞኑን አንድ እንደ መግለጫ አይነት ቢጤ ጥሪ አቅርበዋል። ኢትዮጵያ ወገኖቻቸው እነዚህ የቀን ጅቦች እርስ በርስ ሊያባሉን ተዘጋጅተዋልና ይሄንን መፍቀድ የለብንም ይላሉ። ምንድን ነው የገባህ ይሄንን ሲሉ እሳቸው ምን ማለታቸው ነው?
የቀንጅቦች ያሏቸው ያው እንግዲህ ከኔ መሆኑ ነው። እና የቀንጅቦቹ ሌላ አሁን ሌላ ስም ተሰጣቸው እንጂ እነዚህ ኪራይ ሰብሳቢዎቹ እና ኮንትሮባንዲስቶቹ ናቸው አሉ። በመንግስት ራሱ እኮ ኪራይ ሰብሳቢዎች በመሀሌ አሉ ብለው በብዛት መግለጫዎቻቸው ላይ ሲናገሩ ነበር። እና አሉ እነዚህ ርዝራዦች አሉ፣ አሁንም ሊኖሩ ይችላሉ። እና ይሄን ጠልፈው ሊጥሏቸው ስለሚችሉ ህዝቡ በንቃት መከታተል አለበት። አንድነቱ እንደተጠበቀ ሆኖ አንድነቱ በስሜታዊ መሆን የለብንም ሁላችንም። እና ሀገራችንን አንድ ሀገር ነው ያለን። በኋላ ሀገሪቷ ተበታትና መጠገን ይከብደናል አንዴ ከተበታተን በኋላ። እንደዚህ አንድነታችን እንደተጠበቀ መቀጠል አለበት። ከቀንጅቦች ራሳችንን እንጠብቅና መከላከል አለብን ለማለት ፈልገው ነው። በጣም ደስ ይላል። ትክክል ነው። ከዚህ በላይ ማለት የሚችሉ አይመስለኝም።
ኢዮብ ከመሰናበታችን በፊት ለስራ ጓደኞች ወይም ለፕሮፌሽንህ ከአንተ ጋር ለተሰለፉትም ሆነ ለሌላው ኢትዮጵያዊ ወገንህ የምታስተላልፈው መልእክት የዶክተር አብይንም ጥያቄ ተመልክቶ የራሳችሁንም ጥያቄ ተመልክቶ አጠር አድርገህ የምታስተላልፈው መልእክት ካለ?
እሺ፣ ማስተላልፈው መልእክት ምንድን ነው? ዶክተር አብይ አህመድ አሁን እያመጡት ያለው ፖለቲካዊና ኢኮኖሚያዊ ለውጥን ሁላችንም ተረባርበን ልንደግፋቸው ይገባል። ይሄን ቻንስ ሊያመልጠን አይገባም እና ከጎናቸው ልንሰለፍ ይገባል ነው የምለው። በኢትዮጵያ አሁን ያለው የአየር ሁኔታ በጣም ደስ የሚል እና ሁላችንም ልንደግፈው እና ከዳር ሆነ ብቻ ማየት ሳይሆን አብረን ትግሉን መቀላቀል አለብን፣ መደገፍ አለብን ለማለት ነው። አመሰግናለሁ አህመድ።
አድማጮቻችን እስካሁን ያዳመጣችሁት የኢትዮጵያ ዴሞክራቲክ አብራሪዎች ማህበር አባል የሆነው መቶ አለቃ ኢዮብ ነበረ። መቶ አለቃ እጅግ በጣም እናመሰግናለን። መልካም ምድል እንመኛለን። እንግዲህ ዶክተር አብይ ለላካችሁላቸው ደብዳቤ በተዘዋዋሪም ሆነ በቀጥታ ለሚሰጧችሁ መልስ የሚስጥሩን ትታችሁ ሌላውን ኦፊሻልና ህዝብ ሊያውቀው የሚገባውን የምትሉትን እንደምታሳውቁ ለኢትዮጵያ ድምጽ ሬዲዮ ያለፈውን ደብዳቤው እንደላካችሁ ሁሉ ያገኛችሁትን መልስ እንደምትነግሩን ባለሙሉ ተስፋ ነን። እንሰናበታለን። መልካም ቀን። ጤና ይስጥልኝ ጌታዬ።
Thank you. አመሰግናለሁ አመት። Thank you. ቻው።
Ya anti te mercato የተከበራችሁ አድማጮች ከረፋዱ 11 ሰዓት ሆናል። ከኢትዮጵያ ድምጽ ሬዲዮ ሳምንቱ አበይ ዜናዎች ቀጥለው ይሰማሉ። የኦሮሞ ህዝብ ዴሞክራሲያዊ ግንባር ኦህዴድ ባካሄደው 8ኛ ጉባኤ ከ2000 የሚበልጡ አባላት ማባረሩን አስታውቋል። ከ500 የሚበልጡ የድርጅቱን አባላት ደግሞ ከደረጃቸው ዝቅ እንዲሉ ማድረጉ ተሰምቷል። ለድርጅቱ ቅርበት ያላቸው ወገኖች እንደገለጹት ኦህዴድ መንጠሪያ ያካሄደባቸው እነዚህ ግለሰቦች ነዋሪዎችን በአስተዳደር የበደሉ የሌላ አካባቢ ተወላጆች ናቸው ያሏቸውን ሰዎች ደግሞ ከቀያቸው ያባረሩና ያጎሳቆሉ ናቸው። ባለፈው ሳምንት ማክሰኞ 3 ቀናት ድርጅታዊ ጉባኤን ያጠናቀቀው የኦሮሞ ህዝብ ዴሞክራሲያዊ ድርጅት ኦህዴድ በክልሉና በአጎራባች ክልሎች መካከል ያለውን የድንበር ግጭት እንዲሁም በክልሉ በሚኖሩ የሌላ አካባቢ ተወላጆች በሚል የሚፈናቀሉ ነዋሪዎችን በተመለከተ መነጋገሩ ታውቋል። ህገወጥ የመሬት ወረራን ጨምሮ በክልሉ ይካሄዳሉ ያላቸውን ህገወጥ ድርጊቶች እና የውሸት ሪፖርቶችን ጭምር የገመገመው የኦሮሞ ህዝብ ዴሞክራሲያዊ ድርጅት ኦህዴድ በዚህ ሂደት ተሳታፊ ናቸው የተባሉ ከ2000 የሚበልጡ የዞን የወረዳና የቀበሌ አመራሮችን አባሯል። 540 የሚሆኑትን ደግሞ ከደረጃቸው ዝቅ አድርጓል። ከአባልነት ያባረራቸው በርካቶች መሆናቸውም ተመልክቷል። በዶክተር አብይ አህመድና በአቶ ለማ መገርሳ የሚመራው የኦሮሞ ህዝብ ዴሞክራሲያዊ ድርጅት ኦህዴድ በከፍተኛው አመራር ላይ የታየው ዴሞክራሲያዊነትና የህግ የበላይነት ግንዛቤ ወደ ዝቅተኛውና መካከለኛው እርከን በተገቢው መንገድ አለመስረጹ በክልሉ ለሚፈጠሩ ችግሮች ምክንያት እንደሆነም ተጠቅሷል። የራሳቸውን ጥቅም የሚያሳድዱ ወገኖች ደግሞ ችግሩን እያባባሱ መገኘታቸው ተመልክተዋል። ከቅርብ ጊዜያት ወዲህ ከኦሮሚያ ክልል ከጌዲዮ ተወላጆች ጋር ከፍተኛ ደም አፋሳሽ ግጭት መደረጉ ሲታወስ በብዙ ሺህ የሚቆጠሩ የጌዲዮ ተወላጆችም ተፈናቅለዋል። ከተለያዩ የኦሮሚያ አካባቢዎች አማራ ተወላጆችም የተፈናቀሉ ሲሆን ወደ እስር ቤት የገቡ መኖራቸውም ታውቋል። ከሶማሌ ክልልም ጋር ያለው ግጭት ለወራት መፍትሄ ሳያገኝ እንደቀጠለ መሆኑ ይታወቃል። የህዝባዊ ወያኔ ሓርነት ትግራይ ማዕከላዊ ኮሚቴ ባካሄደው አስቸኳይ ስብሰባ በጠቅላይ ሚኒስትር አብይ አህመድ አስተዳደር ላይ ቅሬታ ማቅረቡ ተሰምቷል። የኢህአዴግ ስራ አስፈጻሚ ባድመን በተመለከተ ያስተላለፈውን ውሳኔ እንዲሁም ግዙፍ የመንግስት ተቋማትን በከፊል ወደ ግል እንዲዞሩ የተደረሰበት ስምምነት ግን አፈጻጸሙ ከተስተካከለ እንደሚቀበለው አረጋግጧል። እስከ ዛሬው ድላችንም ሆነ የነገ ስኬታችን በአብዮታዊ ዲሞክራሲያዊ መስመር ብቻ ነው ብሏል የህዝባዊ ወያኔ ሓርነት ትግራይ ማዕከላዊ ኮሚቴ። ይህ ተግባራዊ መስመር በኢህአዴግ አመራር እየተሸረሸረ ነው ሲልም ማዕከላዊ ኮሚቴ ቅሬታውን አቅርቧል። እየተካሄደ ያለውን የስልጣን ድልድልን በተመለከተ ከኢህአዴግ ህገ ደንብ ያፈነገጠ ነው ያለው ህዝባዊ ወያኔ ሓርነት ትግራይ ለድርጅታችን ነባር አመራሮች እውቅና እንዲሰጥና አስቸኳይ ጉባኤ እንዲጠራ ሲልም ጥሪ አቅርቧል። የህወሓትና የማዕከላዊ ኮሚቴ ነባር አመራሮቹን አቶ ስብሐት ነጋን፣ አቶ ስዩም መስፍንና አቶ ዘርዓ አስቀድሙን ጨምሮ ከሰኔ 3 እስከ 5 በመቀሌ ያካሄደውን አስቸኳይ ስብሰባ ተከትሎ ያወጣው መግለጫ በፓርቲውና በስርዓት ውስጥ ያለውን ጥርጣሬና ቅሬታ በግልጽ አንጸባርቋል። የ43 ዓመታት የድልና የጽናት ጉዟችን ስኬት ምንጭ የጠራና ብቁ አብዮታዊ መስመር የዘለቀን መሆኑ ነው ያለው ህወሓት ማዕከላዊ ኮሚቴ ያለፉት 27 ዓመት የስልጣን ዓመታት ድልና የወደፊቱም ስኬት በአብዮታዊ ዲሞክራሲ የጠራ መስመር እንደሆነ አመልክቷል። ሆኖም ይህንን አገራችንን ከጥፋት የታደገ የብሔር ብሔረሰቦችን እኩልነትን ያረጋገጠና ተአምርን የፈጠረ መስመር በአሁኑ ሰዓት በኢህአዴግ አመራር እየተሸረሸረ በከፋ የጥገኝነት ዝቅጠት አረንቋ ውስጥ ገብቷል ሲል ህወሓት ገልጿል። ይህም ፈተና ለማለፍ በድርጅታችን የተጀመረው በጥልቀት የመታደስ እንቅስቃሴ በሚፈለገው ደረጃ ሊሳካ አልቻለም ሲልም ህወሓት አስታውቋል። ኢህአዴግ ስራ አስፈጻሚ የኢትዮ ኤርትራን ድንበር ኮሚሽንን ውሳኔ ያለምንም ቅድመ ሁኔታ ለመቀበል ያሳለፈውን ውሳኔ እንዲሁም ግዙፍ የአገሪቷን ተቋማት በከፊል ለመሸጥ የደረሰበትን ድምዳሜና ተገቢና ከመስመራችን ጋር የተጣጣመ ነው ያለው ህወሓት፣ ሆኖም ከህዝብ ጋር ሳይመክር በአደባባይ መገለጽ አልነበረበትም ሲል ቅሬታውን አቅርቧል። ስራ አስፈጻሚ ለሀገሪቱ ኢኮኖሚ ችግር ዘላቂ መፍትሄ ላይ መወያየት ሲገባው ችግሩ ባስከተላቸው ውጤቶችና ጊዜያዊ መፍትሄዎች ላይ ማተኮሩ ግን ተገቢ አይደለም ሲል ህወሓት ኢህአዴግን አመራር ተችቷል። ከኦሮሚያ ክልል የተፈናቀሉ የአማራ ተወላጆችን ወደ ቦታቸው እንደሚመልሱ አቶ ለማ መገርሳ ተናገሩ። የአማራ ክልል መገናኛ ብዙሃን እንደዘገበው የለማ አስተዳደር የተፈናቀሉትን ዜጎች ወደ ነበሩበት ቀይ ለመመለስ ስራዎችን እየሰራ ነው። አቶ ለማ ዜጎች እንዲፈናቀሉ ባደረጉ ባለስልጣናት ላይ እርምጃ መወሰዱንም ተናግረዋል። የኦሮሚያ ክልል ኮሚኒኬሽን ኃላፊ ዶክተር ነገሪ ሌንጮ በባህር ዳር ተገኝተው ከተፈናቀሉ ዜጎች ጋር ውይይት ማድረጋቸውን የክልሉ ሚዲያ ዘግቧል። 300 የሚደርሱ የፖለቲካ እስረኞችና በሌሎች ወንጀሎች ተፈርዶባቸው የነበሩ ከእስር ተፈተዋል። በሽብር ወንጀል ተከሰው ሞትና እድሜ ልክ እስራት የተፈረደባቸው 289 እስረኞች ሰሞኑን ከእስር ተፈተዋል። ከተፈቱት መካከል በእስር ቤት ውስጥ ጥፍሮቹ ተነቅለውና የተለያዩ ጭካኔ እርምጃዎች የተፈጸሙበት አበበ ካሴና ሌሎችም በአርበኞች ግንቦት ሰባት ስም ታስረው የነበሩት ተለቀዋል። አበበ ካሴ በኢትዮጵያ ሕዝብ ጸሎትና ትግል መፈታቱን ገልጾም ለሕዝቡ ምስጋና አቅርቧል። በወላይታ ሶዶ በተደረገ ተቃውሞ የሰዎች ህይወት መጥፋቱ ተሰምቷል። በሐዋሳ ከተማ የተካሄደውን የሲዳማ ማህበረሰብ ዓመታዊ የዘመን መለወጫ በዓልን ተከትሎ በተፈጠረው ግጭት የተገደሉ ዜጎች ድርጊት ለመቃወም ሰሞኑን በወላይታ ሶዶ በተካሄደው ተቃውሞ እስከ 5 የሚደርሱ ሰዎች መገደላቸውን በርካታ የመንግስት መስሪያ ቤቶችና መኪኖች መውደማቸውን ነዋሪዎች ተናግረዋል። የሶዶ ከተማ ህዝብ ሰላማዊ ሰልፍ በሰላም እንዲጠናቀቅ ጠይቆ የነበረ ቢሆንም የዞኑ ባለስልጣናት ፈቃድ በመከልከላቸው በቁጣ ገንፍሎ መውጣቱንና ከቁጥጥር ውጭ እንዲሆን ማድረጉን ነዋሪዎች ተናግረዋል። በኦሮሚያ ባንክ ዘበኛ የነበረ ሰው ወጣቶችን በባንኩ አካባቢ ሲያልፉ ሁለት ወጣቶችን ተኩሶ መግደሉን፣ በዚህም የተነሳ የህዝብ ቁጣ ይሎ ወጣቶቹን የገደለው ዘበኛ በወጣቶች እንደተገደለ የዓይን እማኞች ተናግረዋል። በርካታ ወጣቶችም ቆስለው ሆስፒታል መግባታቸው ተዘግቧል። በሐዋሳ የተነሳውን ግጭት ወደ ብሔር ግጭት ለመለወጥ የተደረገው ሙከራ ተከትሎ ቁጥራቸው በውል ያልታወቀ ሰዎችም ተገለዋል። በርካታ ቤቶች ተቃጥለዋል። ወታደሮች ከተማውን የተቆጣጠሩ ቢሆንም አሁንም ውጥረት እንዳለ የሚደርሱ መረጃዎች ያመለክታሉ። በከተማው ያለው የስልክ አገልግሎት በመቋረጡ ተጨማሪ መረጃ ለማግኘትም አልተቻለም። በመንግስት በኩል ሰሞኑን በወጣው መግለጫ የለውጡን ሂደት ለማደናቀፍ የሚፈልጉ የቀንጅቦችና ኃይሎች በየቦታው ግጭቶችን እያስነሱ መሆኑን ጠቅሷል። በእነዚህ ኃይሎች ላይ እርምጃ እንደሚወሰድ ቢገለጽም ለውጡን ይቀለብሳሉ የሚላቸውን ኃይሎች በዝርዝር አልገለጸም። የኢድ አልፈጥር በዓል በመላ ሀገሪቱ ተከብሮ ውሏል። 1439ኛው የኢድ አልፈጥር በዓል በተለያዩ ሃይማኖታዊ ስነ ስርዓቶች ተከብሯል። ሙስሊም ኢትዮጵያውያን የተፈናቀሉና በተለያዩ ችግሮች ውስጥ ያሉ ዜጎችን እንዲያስቡ የሃይማኖቱ መሪዎች ጥሪ ባቀረቡበት መሰረት በዛ መንገድ መከብሩ ታውቋል። በዓሉ በአዲስ አበባ ስቴዲየም ያለ ጸጥታ ችግርም ተከብሯል። በጅጅጋ በአቶ አብዲ አሊ ትእዛዝ በከተማው ታሪክ ለመጀመሪያ ጊዜ የኢድ በዓል በአደባባይ ለመከበሩ ነዋሪዎች ተናግረዋል። በሌሎች ከተሞች ያሉ የክልሉ ተወላጆች ግን ከኢድ በኋላ አብዲ አሊን የሚያወግዙ መፈክሮችን በማሰማት ተቃውሟቸውን ገልጸዋል። በመጨረሻም ዛሬ የኢሮብ ተወላጆች በአዲስ አበባ ያደረጉታል ተብሎ የነበረው የተቃውሞ ሰልፍ በጸጥታ ችግር መሰረዙ ተነገረ። ይኸው ተቃውሞ ሰልፍ በህወሓት እንደተደራጀ ብዙዎች ሲገልጹ፣ ምክንያቱም የጠቅላይ ሚኒስትር አብይ አህመድ መንግስት ያስተላለፈውን የባድመን ያለ ቅድመ ሁኔታ መስጠት በመቃወም እንደነበር ተዘግቧል። እንደ የስርዓቱ ሚዲያዎች ከሆነ ምናልባትም ከጠቅላይ ሚኒስትር አብይ ደጋፊዎች ጋር ግጭት ሊፈጥር ይችላል በሚል የዛሬው ሰልፍ መሰረዙ ተዘግቧል። በተያያዘ ዜና የጠቅላይ ሚኒስትር ዶክተር አብይ አህመድን ለመደገፍ ለዛሬ ሳምንት በአዲስ አበባ ታላቅ የድጋፍ ሰልፍ ለማዘጋጀት ዝግጅት መጀመሩን አክቲቪስቶች አስታወቁ። ከቅርቡ በእስር በተፈቱና በሌሎች አክቲቪስቶች የሚመራው ቡድን ጠቅላይ ሚኒስትር አብይ አህመድ እየሄዱበት ያለው መንገድ ወደ ሰላም፣ እርቅና ሽግግር የሚወስድ በመሆኑ በተለይ ከህወሓት የሚሰነዘርባቸውን ጥቃት እንዲቋቋሙና ህዝቡ ከጎናቸው እንደሆነ እንዲያውቁ የሚያስችል ሰልፍ ይሆናል ተብሎም እንደሚጠበቅ አዘጋጆቹ ተናግረዋል። የሳምንቱ አበይ ዜናዎች በዚሁ ተጠናቀዋል። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ።
አድማጮቻችን ቅድም ከመቶ አለቃ ኢዮብ ጋር ባደረግነው ውይይት ምክንያት ሰዎች ደውለው ይሄን ነገር የበለጠና ቃልን የሚሉ ሌሎች አይር ኃይል አባሎች ደውለው ማን ነው መሪው ብለን ጠይቀን ነበር። ጀነራል አህመድ ናቸው መሰለኝ ስማቸው። ወደ ጸጥታው ከገቡ ማን ነው ያየር ኃይሉ አዛዥ ብለን ጠይቀን፣ ያልተረጋገጠ ግን ኢንፎርሜሽን አለን የዚው ያየር ኃይል አባሎች ናቸው ደወሉልን። ጀነራል ይልማ መርዳሳ ያየር ኃይሉ ዋና አዛዥ ሲሆናሉ፣ ጀነራል አለማየሁ ጌታቸው ምክትላቸው ይሆናሉ። ገና ግን ኦፊሻል ያልወጣ ነው ብለውናል። ለማሳወቅ ያህል ነው። ከዚህ በመቀጠል እንግዲህ የኢትዮጵያ ሬዲዮ የስፖርት ኃላፊ መኮንን ከኛ ጋር ይገኛል። ሰሞኑን የዓለም ዋንጫን በተመለከተ መኮንን ያጠናከረውን እስቲ ያቀርብልናል። ሰላም መኮንን።
ሰላም አህመድ።
እንግዲህ ሁልጊዜ ስለ ስፖርት ስታወራ እኔ አንተን ማውቅህ አረንጓዴው ምንድን ነው የምትለው? አረንጓዴው ፈሳሽ ነው ጎርፍ ነበር የምትለው። እስቲ ደግሞ አፍሪካን ምን ብለህ እንደምትለው መስማት ፈልጌ ነው። የአፍሪካን እግር ኳስ ምን ትለዋለህ?
ያው አፍሪካ ዘንድሮ በጣም ደካማ ሆነው ነው የቀረቡት። በተለይ ናይጄሪያ ብዙ ተጠብቃ ነበረ። በትላንትና ሁለት ያው 2-0 ነው የተሸነፈችው። መሸነፏ ብቻ አይደለም ወደ ጎል አንድም የጎል ሙከራ እንኳን አላደረገችም። አጥቂዎቿ በጣም ደካማ ነበሩ በትላንትና ሁለት። ሞሮኮ የተሻለች ሆና ነበረ፣ ጥሩ ተጫውቶ ነበር። ነገር ግን ያው በጭማሪው ሰዓት በራሳቸው ላይ ባስቆጠሩት ጎል እንግዲህ
በራሳቸው ላይ
እና ቀላሏን ኢራን ቀላሏን እንኳን ማለት ያው ከምድብ ውስጥ ማለት ነው ኢራንን ማሸነፍ አልቻሉም። ስለዚህ በጣም ከባድ ነው ለሞሮኮ። እንግዲህ ቀጣዩ ግጥሚያ ሞሮኮ ያላት ከፖርቱጋል ጋር ነው። ስለዚህ ያው እንግዲህ መሰናበቷ ነው።
ከፖርቱጋል ጋር እስከምትለው ከሮናልዶ ጋር ብትለው አይሻልም?
አዎ ከሮናልዶ ፖርቱጋል ጋር።
እንግዲህ አንተ የምትለው የአፍሪካውያኖች ማለፍ የሚችሉ አይመስለኝም ነው የምትለው?
አፍሪካውያኖች በአሁኑ አየህ ሶስቱም ተሸንፈዋል፣ ግብጽም ሞሮኮም ናይጄሪያም ሶስቱም ተሸንፈዋል። ያው በኢራን በኡራጋይና በክሮሻያን የተሸነፉት። እንግዲህ ነገ ያው ቱኒዚያ ከእንግሊዝ ጋር አላት፣ ከባድ ጨዋታ ነው። ሴኔጋል ደግሞ ማክሰኞ ከፖላንድ ጋር አላት።
ያልከው ከእንግሊዝ ጋር
ነገ ቱኒዚያ? ይህ በጣም አስቸጋሪ ጨዋታ፣ ከባድ ጨዋታ ነው ለቱኒዚያ። ሴኔጋል ከፖላንድ ጋር አላት። እንግዲህ ምናልባት ሴኔጋል ትንሽ ተስፋ ሊኖራት ይችል ይሆናል እንግዲህ ወደሚቀጥለው ዙር ለማለፍ ምናልባት ከአምስቱ ሀገሮች። በተረፈ ግብጽ እንግዲህ ቀጣዩ ጨዋታ ከራሽያ ካዘጋጁ ሀገር ጋር ነው ያላት። ይሄ በጣም ከባድ ነው። ሳውዲን 5-0 ያሸነፈችው ራሽያ ነች። ስለዚህ ግብጽ በዚህ ጨዋታ ከተሸነፈች ተሰናባች ነች ከምድቧ።
ግን የግብጽ ባለፈው ጨዋታዋ ላይ ዋናው ኮከብ ተጫዋቻቸው አልገባም ነበር አይደል? ሳላ
ሁሉ መሐመድ ሳላ ያው በጉዳት አልተሰለፈም በቻምፒየንስ ሊግ ፍጻሜ ላይ ያው ራሞስ ጎርቶት ጉዳት ላይ ነበርና ይሰለፋል ብለው ነበር። ነገር ግን ባለቀ ሰዓት ሪስክ መውሰድ አንፈልግም ብለው ነው እንትን ላይ ያስቀመጥኩት፣ ተጠባባቂ ወንበር ላይ ተቀመጠው። ምናልባት በሚቀጥለው ጨዋታ ከራሽያ ጋር ባለው ሊሰለፍ ይችል ይሆናል። እንግዲህ ይሄ ወሳኝ ጨዋታ ነው ለግብጾች።
ሜሲ ፍጹም ቅጣት ምት ሳተ ሲባል ሰምቻለሁ፣ አላየሁትም ጨዋታው እንዳጋጣሚ ሆኖ።
እንግዲህ ያው የበረኛው ጉብዝና ነው ማለት ይቻላል ወይ? እንግዲህ የሜሲ ድክመት ሳይሆን የበረኛው ጉብዝና ነው። በረኛው አድኖበታል። ሜሲ እኔ እንደጠበቅኩት ያህል ሆኖ አላገኘሁትም። ምክንያቱም ለነገሩ ያው ተከቦ ነበር፣ በብዙ የአይስላንድ ተጫዋቾች ተከቦ ነው የሚጫወተው። እንግዲህ እሱ በሚከበብበት ጊዜ ሌሎቹ አጥቂዎች ብዙ ስራ መስራት ይችሉ ነበር። አህመድ እንደምታውቀው እንትኖች አርጀንቲናዎች ብዙ ጎበዝ ጎበዝ አጥቂዎች ነው ያሏቸው። ከሜሲ ውጪ አጌሮ አለ፣ የጁቬንቱሶቹ ዲባላ እና ሂጉዌን አሉ፣ እነ ዲማሪያ አሉ እና ብዙ ናቸው ያሉት። እና ሜሲ ብዙም ጎልቶ አልወጣም በዚህ ጨዋታ ላይ። እና ለአርጀንቲና በአይስላንድ መሸነፍ ማለት ማን ነው ከአይስላንድ ጋር ነጥብ መጣል ማለት እንደ ሽንፈት ነው የሚቆጠረው። እና በጣም ከባድ ነው።
አንድ ነገር የታዘብኩት ሜሲ ለናሽናል ቡድኑ ሲጫወት አሁን የመጨረሻውን ማጣሪያ የመጨረሻው ላይ ካደረገው ትልቅ አስተዋጽኦ በስተቀር ተሳክቶለት አያውቅም።
አዎ ለምንድን ነው እንግዲህ ክለቡ ላይ በደንብ ኳስ የሚቀልቡ አሉ፣ በደንብ የሚግባቡ አሉ። ብሔራዊ ቡድን ላይ ደግሞ ያው ከተለያየ ክለብ ካሉ ተጫዋቾች ጋር ስለሆነ እንትን የምትለው ያው ይሄ ቅንጅቱንም ለመስራት ወይ ደግሞ የመግባባቱም ነገር ላይኖር ይችል ይሆናል።
ከመሰናበታችን በፊት ከአፍሪካ ማንን ተስፋ ታደርጋለህ?
እንግዲህ የዋንጫው ባለቤት ይሆናል ብለህ ማንን ትገምታለህ?
ሴኔጋል ምናልባት ትንሽ ቀዳዳ ይኖራል። በተረፈ እኔ አምስቱም አፍሪካ ሀገሮች የሚቀጥለው ዙር ያልፋሉ የሚል ግምት የለኝም። ካለፈችም ሴኔጋል ለምትሆነው በነገራችን ላይ ኢትዮጵያም ትከፈላለች ታውቃለህ። በዘንድሮ ዓለም ዋንጫ በቡድን አይደለም። ዛሬ 15 ሰዓት ላይ ሰርቢያ ከኮስታሪካ ጋር በሚያደርጉ ጨዋታ አራተኛ ዳኛው ኢትዮጵያዊ ነው በአምላክ።
እሱ እንኳን ይድረሰን እንጂ አራተኛ እንኳን ዳኛ ሆነን ይድረሰን። የዓለም ዋንጫ ማን ይበላል ትላለህ? ከመሰናበታችን በፊት ባንተ ስካውን እይታ
በኔ እንትን ሃይ ዓለም ቡድኖቹ ናቸው የሚበሉት። ጀርመንን ገምታለሁ እኔ ወይ ብራዚል ወይ ጀርመን ከሁለት አንዱ ናቸው።
እኔ እናንተ እንግዲህ እንትን እንበላ እኔ ብራዚል 1 ጀርመን 2
ያው እኔም ጀርመን 1 ብራዚል 2
በጣም ጥሩ። እናመሰግናለን መኮንን። እየተከታተልክ እንግዲህ በየሳምንቱ ያለውን ኔታ ታቀርብናል።
አመሰግናለሁ። እንደናው ነው።
ቻው።
ጤናይስጥልን አድማጮቻችን፣ እንግዲህ አሁን ከኢትዮጵያ ስደተኞች ማህበር ተወካይ አንድ ሰው መስመር ላይ አሉ። ሰሞኑን በሲዩዲን ሀገር የሚኖሩ ኢትዮጵያኖች ታላቅ ሰላማዊ ሰልፍ ለማድረግ አቅደዋልና በሰላማዊ ሰልፍ ዙሪያ አንድ አድማጭ እና የዝግጅት አስተባባሪ
አቅደው ነበር በሚለው ቢስተካከልና ያው እንግዲህ ኢትዮጵያ ውስጥ ያለው ሁኔታና መንግስት እየወሰደ ያለው እርምጃ አመርቂና በሰማው አበረታች እንዲሁም ተስፋ ሰጪ ሆኖ በመገኘቱ ይህንን ሰልፍ ላልተወሰነ ጊዜ አራዝመነዋል የሚል መልእክት አይተን ነበርና በሱ ዙሪያና በመሳሰሉት ጉዳይ ላይ እንግዲህ ለማናገር የኢትዮጵያ ስደተኞች ማህበር ባለስልጣን ምክትል ፕሬዝዳንት የሆኑት አቶ ሄኖክ ናቸው አየር ላይ ያሉትና ካንተ ጋር ቆይታ ቢያደርጉልን።
ኦኬ እንግዲህ ሄኖክ መግለጽ ትችላለህ ሐሳብን?
ጤና ይስጥልኝ አቶ ሄኖክ።
ጤና ይስጥልኝ።
ይስማል? እንሰማለን። ትንሽ የደምጽ ርቀት አለና ምን ይስማ ከሆነ
ይስማኛል። እኔ አሁን በደም
እንግዲህ እርሶንም አየር ላይ ነው ያሉትና እንግዲህ ሰልፍ ከዚህ ቀደም ተጠርቶ ነበር ለማለት እንደሞከር ነው። ይሄንን ደግሞ ላልተወሰነ ጊዜ አራዝማችሁታልና ይሄንን በተመለከተ እስኪ ያለውን መረጃ ወዲህ ቢሉን።
በመጀመሪያ የኢትዮጵያ ድምጽ ሬዲዮ ለስደተኛው ማህበር ጋር በተመለከተ ብዙ የማስተዋወቂያዎችንና ምናስተላልፋቸውን መልእክት በሚገባ ያስተላልፈልን ስለሆነ እንዲሁም በሌሎች የስደተኛ ማህበር አመራሮች ጋር ኢንተርቪው በማድረግ ለኢትዮጵያውያን የሚደርስ መረጃዎችን በሚገባ በማድረሳችሁ በስደተኞች ማህበር አባላትና እንዲሁም በስራ አስፈጻሚስም እጅግ በጣም አድርጌ አመሰግናለሁ። በመቀጠል የኢትዮጵያ ስደተኞች ማህበር ጁን ላይ ባለፈው ሳምንት ላይ ሰላማዊ ሰልፍ ለማድረግ ከእናንተም ጋር እንደምናደርግ እንትን ብለን ነበረ። ነገር ግን አሁን በኢትዮጵያ ውስጥ ያለው የቲም ለማ ቡድንና እንዲሁም ጠቅላይ ሚኒስትር ዶክተር አብይ አህመድ በኢትዮጵያ ላይ እያደረጉት ያለው ለውጥ የሚታይ ነገር ሆኖ ኢትዮጵያ ውስጥ የተለያዩ ሰበር ዜናዎችን በደቂቃዎች እየሰማን ባለበት ሁኔታ አሁን ይህንን ሰላማዊ ሰልፍ ብናደርግ ተጠቃሚ የሚሆነው ማን ነው የሚለውን ነገር የኢትዮጵያ ስደተኞች ማህበር ስራ አስፈጻሚ ተወያይቶበታል። ይህን ሰላማዊ ሰልፍ በዋናነት ልናደርግ ያሰብነው የነበረው የተለያዩ የኢትዮጵያ ዜጎች በተለያዩ አካባቢዎች በመፈናቀላቸውና በተለይም የአማራው ማህበረሰብ በተለያዩ ቦታዎች ላይ የተፈናቀለ በመሆኑ ይህንን በተመለከተ ነበረ ሰላማዊ ሰልፍ በዋናነት ልናደርግ የነበረው። ከዚህ ጋር በተያያዘ ለማ መገርሳ በአስቸኳይ የወሰዱት እርምጃና ከ2000 በላይ የሆኑ በኦሮሚያ ክልል ውስጥ ይህንን ተግባራት የሚፈጽሙ ሰዎችን ከስራ እስከ ማባረርና ተጠያቂነት መጠየቅም እንዳለባቸው ገልጸው ተግባራዊ የሆነ ስራ እየሰሩ በመሆኑ ይህንን በመናደርግ ሰላማዊ ሰልፍ ልናደርግ ካሰብን በሁለተኛው ቀን ይህንን ነገር ሰማንና ይሄ ነገር ባለበት አሁን የኢትዮጵያ ኤምባሲ ላይ ወጥቶ ምንቃወመው ተቃውሞ የነለማቲምና የዶክተርና አብይ እንቅስቃሴ ሊያጎድፉ የሚችሉ አንዳንድ የሴራ ፖለቲከኛ እንትኖች እንዳይጠቀሙብን በመስጋት ይህንን ሰላማዊ ሰልፍ ላልተወሰነ ጊዜ አራዝመናል። በዚህ ምክንያት ነው በዋናነት ሰላማዊ ሰልፉን ወደ ሌላ እንትን የቀየርነው። በዚህም የኢትዮጵያ ስደተኞች ማህበር እንደምታስታውሱት የ12 ዓመት ልጅ በቤንሻንጉል ጉሙዝ የደረሰበት ሰቆቃ አይተን በአይኑ ላይና እንደዚሁም በብልቱ ላይ የደረሰበትን ጉዳት በተመለከተ ዶክተር አብይም የወሰዱትን ነገር አይተን እኛም ደግሞ ምናልባትም አባላቶቹ በዚህ ደረጃ የተጎዱ ሰዎችን ለመርዳት የፈንድሬዚንግ ፕሮግራም አድርገን ይህንን ነገር በተግባር ለነሱ ጋር የሚደርስበትን ነገር እንትን ለማለት ነው የወሰን ነው።
በጣም ጥሩ። እንግዲህ ለሰጡን ማብራሪያና እንግዲህ ምክንያታዊነት በጣም አርገን ነው እናመሰግነው። እንግዲህ በቀጣይነትም ሌላም ሁኔታዎች ሲኖሩ ሬዲዮንም እናንተ ጋር በመተባበር ያለውን መረጃ ለማህበረሰቡ ማድረሱን ይቀጥላል። እንደው ምናልባት ከመጡ አይቀር ከሰሞኑ ያው ኢትዮጵያ ውስጥ ዶክተር አብይን ለመደገፍ በሚቀጥለው ሳምንት ሰልፍ ተጠርቷልና የእናንተም ማህበር ያሰበው ያቀደው ነገር አለ ወይ ከዚህ ጋር በተያያዘ የሚልም ጥያቄ አለና በዚሁ እንደው እንደ ሐሳብ ቢቀጥሉበት። አመድም ሐሳብ አለ መሰለኝ።
አይ እሳቸው ማን ነው ይጨርሱና አንድ ሌላ መልእክት አለን።
ኦኬ ኦኬ።
ለሰኝ መልእክት አለ እሱ እንትላለ።
በቃ እንግዲህ ይሄንን አጠራርገው መልሱን ይስጡንና እንግዲህ እንሰባበት በዛውም እንሰነባበት።
እሺ እሺ። አመሰግናለሁ መብራቱ። ጥሩ ጥያቄ ነው። የዚህ በኢትዮጵያ ዶክተር አብይ እንደመደገፍ የተዘጋጀው ሰላማዊ ሰልፍ የኢትዮጵያ ስደተኞች ማህበር እንደ ስራ አስፈጻሚ አሁን ይህን ደረጃ ደርሰንበታል የምንለው ውይይት ያደረግን ባይሆንም በእርግጠኝነት ግን ይህንን ነገር ይደግፋል፣ ዶክተር አብይ እያደረገ ያለውን ነገር ይደግፋል እና በቀጣይ ከስራ አስፈጻሚው ጋር ተነጋግረን ለእናንተም የምናሳውቀው እና ዶክተርን አብይን በመደገፍ ስደተኛው ማህበር ምን ይሰራል የሚለውን ነገር ለእናንተም እናሳውቃቸዋለን። እጅግ በጣም አድርጌ አመሰግናለሁ።
በጣም ነው የምናመሰግነው። መልካም ቀን ለእርሶ።
ከንጨት ወቁ በላይ ሲመሽ እንገናኝ መጣዋች ብዬ ሳይከብደኝ እርምጃ በሰባ ደረጃው።
አንድ መልእክት ደርሶናል። ቆየት ያለም ሊሆን ይችላል፣ ግን እኛ አሁን ነው የደረሰን፣ አሁን ነው የተላከልን። የባህር ዳር አየር ማረፊያ ግንቦት 20 ሲባል ቆይቶ ነበር። ግንቦት 20 የህወሓቶች አዲስ አበባን ማን መንግስትን የተቆጣጠሩበት ቀናቸውን የድል ቀናቸው ነበር። እስከ ዛሬ ድረስ የባህር ዳር አየር ማረፊያ ግንቦት 20 ሲባል ቆይቶ ነበር። አሁን ያ ስም ተቀይሮ የደጃዝማች በላይ ዘለቀ ዓለም አቀፍ አየር ማረፊያ ተብሎ ተሰይሟል። ብዙ ለውጦች ኢትዮጵያ ውስጥ እየተካሄዱ ነው። ይሄን ካልኩ በኋላ አንድ በጣም ልብ የሚነካ እኚህ ዶክተር አብይን ብዙ ሰው ምንድነው ውስጤ ናቸው አደንቃቸዋለሁ ወዘተ ሲሉ እንሰማለን እና ምንድነው ብዙ ነገሮች ሲሰሩም እናያለን እንሰማለን እና አሁን በጣም እንትን የሚለው ልብ የሚነካ መልእክት ለኢትዮጵያውያን የእስልምና ሃይማኖት ተከታዮች ኢድ አልፈጥርን ምክንያት በማድረግ መልእክት አስተላልፈው ነበር ያንን መልእክት ባናስተላልፈው በእኛ እምነት ሬዲዮ አገልግሎት ለህዝብ የሚሰጠውን አገልግሎት አያሟላም ብለን ስላመንን ለማቅረብ ተገድጃለሁ። ቅዱሱን የረመዳን ወር በተለመደው የመረዳዳት የመጣየቅ የመደጋገፍና የመከባበር ስሜት አገባዳችሁ እንኳን ለታላቁ የኢድ አልፈጥር በዓል በሰላም አደረሳችሁ አደረሰን። ኢድ ሙባረክ። ኢትዮጵያውያን ሙስሊሞች 1.9 ቢሊዮን ከሚደርሱ የዓለማችን ሙስሊም ወገኖቻችን ጋር በድምቀት የሚያከብሩት ይህ በዓል በሀገራችን ኢትዮጵያ ሲከበር የሙስሊሙ ብቻ ሳይሆን የመላ ኢትዮጵያውያን ወደ መሆን የፍቅር ሰገነት ከፍ ይላል። በኢትዮጵያችን በሙስሊሙ በዓል ክርስቲያኑ በክርስቲያኑ በዓል ዋቄ ፈጣው በኢድ በፋሲካው በገና በአረቻ የንኳን አደረሰ እንኳን አደረሰሽ ቅብብሉ መልካም ምኞት እስከታከለበት ዝይይር በሚዘልቅ የፍቅር ሸማ ተከብክቦ ይኸው ዛሬ ደርሷል። ቅዱሱ የረመዳን ወር የጾም የጸሎትና ከፈጣሪ ጋር የመገናኛ ልዩ ወር እንደመሆኑ መጠን ኢድ አልፈጥርም የፍቅርና የበረከት የይቅርታና የአብሮነት ድንቅ በዓል ነው። ኢድ ሙባረክ። የኢድ አልፈጥር በዓል የሚውለው በሸዋል ወር የመጀመሪያው ቀን ነው። ለሙስሊም የሀገሬ ልጆችም ሆነ ለመላ ኢትዮጵያውያን ወገኖች የምመኘውም ሙሉ ዘመናችን የሸዋል ወር እንዲሆንልን ነው። የአብሮነት እድሜያችን ሁሉ በሸዋል ወር በሚከቡን በረከቶች የተሞላ ከሆነ የዚህችን ሀገር ከፍታ የምናረጋግጥበትና ወደ ታላቅነታችንም የምንመለስበት ጊዜ ፈታኝ ቢሆንም ቅርብ ነው። በተግባርም ወሩ ምድራችንን በሰማይ ጠል አረስርሶ ሰማያችንን በዳመና ጃኖ አልብሶ በሰላም ተሸኝቷል። መላው ኢትዮጵያዊ ሙስሊም የረመዳን ወርን በሰላም አጠናቆ ኢድ ሙባረክ ከተባባለና የጾሙን ወቅት ከሸኙ በኋላ አፉን በማለዳ ምግብ አሟሽቶ እፍታም ሳይቆይ የከርሞውን ረመዳን መናፈቅ ይጀምራል። የዘንድሮ አልቆብናል ለመጪው ሰላም ያድርሰን እየተባባለ የሩቅ ተስፋን ይቀንናል። እንዲህ የሚያጓጓን የምንሳሳላቸው የምናከብራቸው የምንወዳቸውና መስከረም ጠብቶ አዲስ ወር በባተ ቁጥር ሊመጡልን ነው በሚል ጉጉት በስስት የምናፍቃቸው መንፈሳዊ እሴቶቻችን ሁሉም የደስታችን ምንጭ የሚሆኑት እና በአብሮነታችን ውስጥ ያደር የሚፈክቱ በፍቅር የሚያደምቁት ይህች ሀገር ሰላም ስትሆን ብቻ ነው። በመሆኑም መላ የሀገራችን ሙስሊሞችና ሌሎችም ኢትዮጵያን ወገኖች እንደ ሁሉ ጊዜው ሁሉ በረመዳን ወር የነበሩንን የሰላም የመረዳዳት የመከባበርና የመጣየቅ ባህል በማስከተል የሀገራችንን ሁለንተናዊ ለውጥ እና ህዳሴ ለማረጋጋት የበኩላችሁን እንድትወጡ በዚህ አጋጣሚ ጥሬን አቀርባለሁ። በመጨረሻም በዓሉ የሰላም የፍቅር የይቅርታና የአንድነት በዓል እንዲሆንላችሁ ከልብ እመኛለሁ። ኢድ ሙባረክ።
ጤና ይስጥልኝ አድማጮቻችን። በመጀመሪያው የሬዲዮ ዝግጅታችን ሰዓት ላይ የኢድ ሙባረክ ፕሮግራም አቅርበን ነበር። የተለያዩ አድማጮቻችን በስልክ መስመራችን 0819100 ላይ እየደወላችሁ ለወዳጅ ለዘመዶቻችሁ የእንኳን አደረሰ መልእክት ስታስተላልፉ ነበር። በመሃል በነበረን ኢንተርቪው ምክንያት ያ ፕሮግራም ማቋረጣችንን በተለያዩ የስልክ መስመር ላይ ለነበሩ ሰዎች ተናግረን ነበርና በኋላ ላይ እንደምንመለስ በገባነው ቃል መሰረት ካሁን ሰዓት ጀምሮ ለወዳጅ ለዘመዶቻችሁ በሙሉ የእንኳን አደረሳችሁ መልእክት ማስተላለፍ ትችላላችሁ። ለመላው ሙስሊም ህብረተሰብ ለ1439ኛው ኢድ አልፈጥር በዓል እንኳን አደረሳችሁ ይያልን። ካሁን ሰዓት ጀምሮ የስልክ መስመራችን ክፍት መሆኑን እንገልጻለን። በስልክ መስመራችን 0819100 ላይ እየደወላችሁ ለወዳጅ ለዘመዶቻችሁ እንኳን አደረሳችሁ ማስተላለፍ ትችላላችሁ።
أزان على مسكيل تنقام لهير شمن بفل السابر وامو بنقد المتمتاك شكر حارر لبيني زاوهيدة جوادرو كاقر سواد دو يالبت اسلام كريستيانو تزنك عشن جاي توبيا مهم عنشن باي مانو تشنين باي مانو تي منور انشل علنا يتبن بيتي وبارغو بيسراش يسماي فتاري
بدقامي لما ساسبنا من دنو ما ملكة شا ملكة نمي بالو بتي ياكي ملكة لوحال ما تتاكين منا قربو هيا مستنيا متي يوبيلو يو بالاكين منا قبر بتكزي يتك عربس الوانا انجدي شي هين ريديو بتتقاقا من ذالكوت ايتيبيانوش لي ايتيبيانوش كي ايتيبيانوش قارس الوانا منا عمد بارو منا قبرو ريديوم يمي الزقاجو لي ايتيبيانوش كي ايتيبيانوش بي ايتيبيانوش الوانا ينان تتساطفو يقدي لال تلك تنش اواكي شما قل لي بالتيت صحيون ሁሉ ምጥበይ ይሄ ሬዲዮ እሚጣላውም ጭምር እሚጣላም እኮ እሚኖረው እሚጣላ ነገር ሲኖር ነው ስለዚህ እምትወዱት ብቻ ሳይሆን እምትጠሉትም ብትሆኑ ያን እምትጠሉት ነገር እንዳይደግምባችሁ በቦታው ተገኝታችሁ እንግዲህ በ25ኛው ዓመት በዓል ዝግጅት ላይ ምን መደረግ አለበት ለሚለው በሚቀጥለው አርብ ሚድሶማር አፍቶን ማለት ነው ከ17 ሰዓት ጀምሮ በኢትዮጵያ ኮሚኒቲ ቦርበሪ በሚገኘው ስብሰባ ተጠርቷል በዚህ ስብሰባ ላይ ማንንም ኢትዮጵያዊ እንዲገኝልን በዙ እናሳስባለን በተለይ የሬዲዮኑ ሰራተኞች በፊት የነበራችሁ አሁንም ከጀርባ ሆናችሁ የምትሰሩ ወደፊትም ለመስራት አላማለን የምትሉ ዛሬም በስራው ላይ የተሰለፋችሁ በሙሉ በዚህ አጋጣሚ ስብሰባ ተጠርታችኋል እያንዳንዳችሁ በቦታው እንድትገኙልን በሚከተለው ሳምንት አርብ ምን አይነት ዝግጅት እንደሚሆን የምግቡ አቀራረብ ምን መስለት እንዳለበት እንግዶች ምን አይነት እንግዶች ከአገር ቤት ይጠሩ የሚለውን በጋራ እንድንወስን እዚህ አውሮፓ ካሉን እንግዶች ውስጥ እንግዲህ የተከበሩ አና ጎሜዝ የክብር እንግዳ ሆነው ይመጣሉ የከፍተኛ የስዊድን የከፍተኛ ትምህርት ሚኒስትሯ እንደሚገኙ ተነግሮናል ከኢትዮጵያ እንግዶች እንጋብዛለን ይሄን ሁሉ ለመወያየት እንግዲህ ኮሚቴ ማቋቋም የግድ ስለሚል እንድትገኙልን በድጋሚ በጥብቅ አድማጮቻችንን እንለምናለን ማንንም ተጠራው ማንንም አልተጠራው እንዳይል በሬዲዮ በአደባባይ ላይ ተጠራ ነው የዚህ ሬዲዮ መኖር ወሳኝ ነው የምትሉ በቀኑ እንድትገኙልን እናሳስባለን
እንግዲህ ዛሬ ለየት ባለ መልኩ ያው በዓልን በተመለከተ እንግዲህ ልዩ ፕሮግራማችን እየተሰራጨ ነው። ጎን ለጎንም እንግዲህ በአገራችን ውስጥ ያለውን ሁኔታ እንዲሁም ኢትዮጵያ ውስጥም ከኢትዮጵያ ውጭም እዚህም ያለውን አጠቃላይ ሁኔታ ከእንግዲህ ከማህበራዊ ህይወቱም ከፖለቲካውም ከስፖርቱም እየቀነጫጨብን እዚህ ደርሰናል። የቀጣዩ ደግሞ 25 ደቂቃዎች ይቀሩናል። የጀመርነው ፕሮግራማችን እንደተጠበቀ ይቀጥላል። ቀደም ዘውዱም አንተም እንዳልከው አድማጮቻችን ቀድም የተቆረጠውን እንኳን አድርሳችሁ መልእክትም መቀጠልና መልካም ምኞታችሁን መግለጽ የሚችሉበት እድል አለ። እኛ ደግሞ ጎን ለጎን እንደው ባሳለፍነው ሳምንትም ሀገራችን ውስጥ የተካሄዱ አበይት ክንውኖችንም አንስተን እየተወያየን በዓሉንም አንዳንድ ሙዚቃዎች እየጋበዝን እያደመቅን እንቀጥላለንና እንዲሁ ከሰሞኑ ጨዋታ እንዲሁ የሀገራችን ሁኔታ ስንቃኝ የህወሓት እንግዲህ አስቸኳይ ስብሰባ ጠርቶ ነበረ። በተለይ ደግሞ የባድመን በተመለከተ በመንግስት በይፋ የአልጀርሱን ስምምነት ተቀብሎ ለተፈጻሚነቱም እንግዲህ ከኤርትራ መንግስት ጋር በጋራ እንደሚሰራ ለህዝብ ይፋ ያደረገበትን ሁኔታ ተከትሎ ከነ ወደ ኤሮፕ የተለያዩ ዛላምበሳ ባድመ ተከትሎ ዛሬ ድረስ መቀሌ ትልቅ ሰልፍ ነበረና እንደዛ አይነት ሁኔታዎች እየተካሄዱ ነው። ያንን ተከትሎ አስቸኳይ ስብሰባ ጠርቶ እንግዲህ ህወሓት መግለጫ አውጥቷል። በመግለጫውም ብዙ ያየናቸውና የታዘብናቸው ሁኔታዎች አሉና እንዴት ታየዋለህ? ለመግለጫውና አህመድስ ያለ አስተያየት መልከታ እንዴት ነው? ህወሓት ለፍትህ ያለው ለመልካም አስተዳደር ያለውን ቁርጠኝነት እንግዲህ ያሳየበት ነው ጉልት። እኔ ግን
ማን ያስተማረብን ይሄንን መልካም አስተዳደር ምንድነው ህጋዊነት ምናምን የሚለውን ማን ነው የነገር ሹክ ያለብንና አሁን በዚህ ምክንያት ረብሻ የሚጀምሩ?
እኔ ባልተለመደ ሁኔታ ጉልት የሚለው ቃል ነው በስቶ የታየው እዛ ላይና እኔ ይሄ ነገር እንዴት ነው የሚለው እንዴት አያችሁት? ግን እውነት ለመናገር እንደ ጨዋታም ብናየውም ውስጡ ያዘላቸው ስሜቶችና ለማለት የፈቀዳቸው ሁኔታዎች ኢትዮጵያ ውስጥ ያለው የለውጥ ፍላጎት ህወሓት መንደር ውስጥ እንደሚጠበቀው የደስታ ስሜት እንዳልፈጠረ እንዲሁም የተነካው ባይነትን ስሜትን ያየንበት እንዲሁም በቀጣይ ሂደት ውስጥ የአቶ አብይ የለውጥ ፍላጎትና የስራ እንቅስቃሴ ሊገጥማቸው ከሚችላቸው እክሎችና ተግዳሮት መካከል ህወሓት የመጀመሪያውን ካርድ ወይም የመጀመሪያው ካርድ የሳበበት አንዱ ማሳያ ነው የሚሉ ማህበራቶች አሉና አህመድም ዘውድም እንዴት አያችሁት ይሄ መግለጫ?
አዎ እንግዲህ መግለጫውን ተከትሎ በርካታ ነገሮች አሉ። እንግዲህ ዶክተር አብይ ከመጡ የሁለት ወር እድሜ ነው ያላቸው። በሁለት ወር እድሜ ውስጥ እነሱ በ27 አመት ውስጥ ያልሰሩትን ስራና ተቀባይነትን ያላገኙትን ያክል በሁለት ወር ብዙ እይታዎችን እንድና ያርጋውናል። መልካም ነገሮች መስመር እንዲይዙ በውጭም ያለው ዲፕሎማሲ ግንኙነትን በግብጽ ጉብኝት አድርገው ነበር። ትላንትና ደግሞ እንደዚሁም በሶማሌ ክልል ሄደው ነበር። ሶማሊያ ነበሩ። ከሶማሊያው መሪ ጋራም እንደዚሁ ግንኙነት ሰላማዊ ግንኙነት አድርገዋል። ለኤርትራም ጥሩ ግንኙነት እንዲኖረን ጥሪ አቅርበው ነበር። ያው መላሹ ቢዘገይም እና እንደዚህ አይነት ነገሮች እያደረጉ ባሉበት ታይም ላይ የህዝብ ተቀባይነትን ማግኘት ዩንታ ማግኘት ሰው ለዶክተር አብይ ቃል መገዛት ማክበር ይሄን ነገሮች በሚፈጥርበት ሰዓት ላይ ብዙ የህዋት የቆዩ የህዋት አመራሮች ጀምር ለዶክተር አብይ ጥሩ እይታ አልነበራቸው እና በዚህ በኤርትራና በኢትዮጵያ ድንበር ባድመ ጉዳይ በተነሳው ደግሞ ስናይ ያ ይሰጥ አይሰጥ በሚለው ጉዳይ ላይ ያው የመግለጫው መሰጠቱን እንደሚደግፍ ነው መግለጫው ላይ ያየ ነው። ነገር ግን እስከዛሬ በኢትዮጵያ ውስጥ በርካታ ህዝቦች ሲፈናቀሉ ሲገደሉ ሲሰደዱ በትግራይ ክልል ያሉ ኢትዮጵያውያን ምንም አይነት የተቃውሞ ሰልፍ አላካሄዱም። በመላው ኢትዮጵያ በአማራም በኦሮሞም ክልል በተለያዩ የኢትዮጵያ ክልሎች ያን ሐሳብ ሲቃወሙ ነበር እና እነዚህ ግን ያ ሁሉ ሰው ሲገደል ምንም ቅንጣት ያልሰጣቸው ዛሬ ባድመ ለኤርትራ ተወሰነች ለተሰጠ ነው በሚል ነገር ላይ ግን ያ ሁሉ ህዝብ ታይቶ በማይታወቅ ሁኔታ ወጣ። ከሰው ህዝብ ከሰው ህይወት በላይ ምን ያህል ዶክተር አብይን በትብጎን ለመቃረን የተሰራ ስራ እንዳለ ተመለከታለ። ትልቁ ኬዝ የሰው ልጅን መተከል የለው የሰው ልጅ ህይወት ሲጠፋ አርፈው ነበር የተቀመጡት። ምንም አይነት ተቃውሞ አሰሙም ነበር። ዛሬ ከየት መጣ? ይሄም ነገር አንድ ነገር ነው። ይሄ ደግሞ ውስጥ ለውስጥ የነሱ ሰዎች የሰሩ ስራ እንዳለ ለምትረዳው ዛሬም ደግሞ በ መስቀል አደባባይ የሆነ ሰልፍ እንደሚያካሂዱ ተነግሮ ነበርና ዞሮ ዞሮ ከዶክተር አብይ ደጋፊዎችና እንዲሁም ደግሞ ከዋህ ደጋፊዎች መካከል ሌላ ግጭት እንደነሳ ተብሎ ያ ሰልፍ መሰረዙንም እየሰማን ያለነውና የሚመስለው ነገር ምንድነው የተደማጭነታቸውን ለማጥፋት የሚደረጉ ብዙ ሴራዎች አሉ ከጀርባና ዶክተር አብይ እየሰሩ ያሉት በእኛ ብቻ አይደለም ዘጋርዲያን እና ቢቢሲ የተለያዩ የዓለም ሚዲያዎች ስለ ዶክተር አብይ በጣም ሲያወሩ ነበር ነው የግብጽ ሚዲያዎች እንደውም በጣም ከሚገባው በላይ ሲያመጉሳቸው ነበር የከረሙትና የነሱ ተቀባይነትን ማግኘት በዚህ በሳቸው ቀበላ ውስጥ የህዋት መንግስት ከዚህ በፊት የነበሩት ጠቅላይ ሚኒስትሮች አግሪቷን ሳስተዳድሩ የነበሩ ሰዎች ድክመት ተጋለጸ 27 አመት ደክመዋል ብሎ በተለያየ አገር ያለ ዲያስፖራም አገር ውስጥም ያለ ሰው ሲቃወም እስከ ህይወት መስዋዕትነት ሲከፍልበት የነበረው ነገር ዛሬ በበጎ ስራቸው ዶክተር አብይ በመጡ ሰዓት ላይ እነሱ ምን ያህል መጥፎ እንደሰሩ በጥሩ ስራቸው አጋለጧቸው ማለት ነው ይሄ ደግሞ ለነሱ የራስ ምታት ሆኖባቸዋል እኔ አይዩት ይሄን ይመስላል
አመትስ
በጣም የሚገርም ነው እኔ የማይ ሁኔታ በጣም የሚገርም ነው እነዚህ ሰዎች 27 አመት ሙሉ ይችን አገር ሲቦጠቡጧት ኖረው ዛሬ እንኳን ያንን ሁሉ የቦጠቦጣችሁትን ይዛችሁ እስቲ አረፍ በሉ ገለበሉ ሲባሉ ሞቼ ገኛለሁ በዛው ካልቀጠልኩና ይችን ሀገር አለ ድምጥማጧን ካላጠፋናት እየቦጠበጥን ብለው ያዙኝ ልቀቁኝ ማለትና ጭራሽ እንወክለዋለሁ የሚሉትን ህዝብ የትግራይን ህዝብ ከሌላው ኢትዮጵያዊ ወገኑ ጋራ እንዲጣላ ደም እንዲቀባ ለማድረግ የሚያደርጉት ሙከራ እነዚህ ሰዎች ምን አይነት ህሊና ቢስ ምን አይነት እኔ ከሞት ፍርዱ አይብቀል የሚሉ መሆናቸው ነው የምታየው ሌላው ቢቀር ሁሉ ነገር ይተውትና ሌላው ቢቀር እንዴ ይሄንን 767 ሚሊዮን የሚሆን ህዝብ እንዴት ከሌላው ኢትዮጵያ ወገኑ ጋር እናጣላለን ይቅር ከኛ ይቅር በቃ ጥፋቱ በዛኛው እንኳን በኩል ቢሆን ለህዝቡ ስንል እንተው ጥፋቱ 100% የነሱ ነው ማለት ሲገባቸው የለም እኛን ከስካል ተቀመ ድረስ ለምን የ76 ሚሊዮን የሚሆኑ የትግራይ ህዝብ ገደል አይገባም ነው የሚሉት ገደል እንዲገባ ነው ኢትዮጵያን ህዝብ አይደለም እነሱ ሌላውን የኢትዮጵያ ህዝብ የትግራይን ህዝብ ገደል ሊከቱት ነው እኔ አሁን አንዳንድ መልክቶች አያለሁኝ የሚጻፉትን በጣም የሚሰቀጥጡ ይሄ ዳዊት የሚሉት ዳዊት ከበደ ነው የሚሉት አለ መሰሪ ጋዜጣ እሱ የሚጽፈው አለ አሁን ምን ብሎ ጻፈ አሁንማ የአንቀጽ 39 ናፈቀችኝ አለ እንግዲህ እንገንጠል ማለት ነው ይሄንን በሚልበት ጊዜ ምንድነው የሚያገኘው ለትግራይ ህዝብ የሚያስመጣል የሚያገኝለት ምንድነው ኢኮኖሚካሊ ሶሻሊ politically ምንድነው ይሄን ሁሉ ያስቡ እነሱ የቀረችባቸው ጥቅም ቀረች ስለዚህ ህዝቡ ገደል ይግባ ይፈጭ እኔ የትግራይ ህዝብ ሳይውል ሳይአድር ይሄን ነገር መረዳት አለበት ባይነኝ በውስጥም በአገር ቤትም ያለው ይሄ መዘዝ ቀላል እንዳልሆነ ሊረዱት ይገባል ተሸፋፍኖ ቢያርሱ ባረም ይመለሱ ነው ተሸፋፍኖ አልሰማንም አላየንም ቢሉ ነገ አደጋው እነሱ ላይ እነሱ ዘመድ አዝማሮች ላይ ሊደርስ ለሚንችል ያ ነገር እንዳይደርስ ከኢትዮጵያ ወንድምና እህቶቻቸው ጋራ የለም በቃን ህዋት በቃን አንተ አጫረስከን አስጨረስከን እንጂ አልጠቀምከንም ብለው ካሁኑ መንቃት አለባቸው እኔ ሪሊ ይሄ ነገር ሲሪየስ ነው በአገር ቤት ያሉት ብቻ አይደሉም ውጭ ያሉትም አክቲቭ የሆነ ሮል መጫወት መቻል አለባቸው ይሄ ነገር ለሁላችንም ነው አሁን የሚታየኝ እኔ አንዳንድ ቦታ ማየው ምንድነው ኤምባሲ ኖርማሊ የአንድ ሀገር ተወካይ ነው የአንድ ስልጣን ላይ ያለ መንግስት ተወካይ ነው ኢትዮጵያ ውስጥ ያለው በአሁኑ ጊዜ ያለው ያብይ መንግስት እንዲህ አይነት ተራማጅ ምጆች ለዚህ የሚጠቅሙ ምጆች ሲወስድ ምን አይነት ሮል ነው የሚጫወቱት ኤምባሲዎቹ አሁንም አንገታቸውን ደፍተው ቁጭ ብለው የድሮ ንጉሶች ገዢዎቻቸው የሚፈልጉትን ስራ ነው የሚሰሩት ወይስ ከሌላው ህዝብ ጋር አብረው ተባብረው ይሄ ለውጥ ወደፊት እንዲሄድ ይታገላሉ ይሄንን በቅርብ ወደፊት የምናየው ነው ከያንዳንዱ የኤምባሲ ተወካዮች ጋር እንሞክራለን ምንድነው የሚያስቡት ምንድነው የሚሰሩት አንዳንዶቹ እስከዛሬ የዚህ የመሰሪ የህወሓት አገልጋዮች እንደነበሩ በደንብ እናውቃለን ግን ሰው ከስተቱ ይማራል ከስተታቸው ተምረው ይሄንን የለውጥ ጉዞ ይከተላሉ አይከተሉም ወደፊት ምን አይሆነው ምክንያቱም ይሄን ያልኩበት ምክንያት በውጭ እንኳን ያሉት ኃይለኛ የተቃዋሚ የነበሩት ኢትዮጵያኖች የዶክተር አብይ መንገድ የለም አነሰም በዛም ይሄ መንገድ ወደ ጥሩ ሁኔታ ወደ ሰላም እየወሰደን ነውና እንደግፈዋቸዋለን ስራቸውን እሳቸው ዶክተር አብይን መሸከም አይደለም ስራቸውን እንደግፈዋለን ብለው የእሳቸውን ስራ ሲስ ለመደገፍ ሲሯሯጡ ምን ይላሉ እነሱ ተወካዮች ኤምባሲዎቻቸው ምን ይላሉ አሁንም በራቸውን ዘግተው አንገታቸውን አቀርቅረው ያንን የድሮ እንትናቸውን ነው የሚያደርጉት እንምናየው ይሆናል እኔ ግን ሪሊ ካሁን ሊታሰብበት የሚገባው በውጭም በአገር ቤትም ያሉ የትግራይ ወንድሞቻችን እናቶቻችን ምንም የሚያተርፉት ነገር እንደሌለው ተረድተው ሉዝ ከመጥፋት በስተቀር ምንም ያገኙት ነገር እንደሌለ
ያው እንደው ምናልባት ያው በዚህ አጋጣሚ ይሄንን ሐሳብም ካነሳችሁ አይቀር ሰሞኑን ያው የባድሚን ጉዳይ ተከትሎ በትግራይ ክልል ህወሓት የትግራይ ክልልን ወክሎ በኢትዮጵያ መድረክ ላይ እያረጋ ያለው አካሄድ ደካማ ነው በሚል ነው የወጡትና ግን በመሃል ላይ በማህበራዊ ሚዲያዎችም ላይ ለመታዘብ የቻልነው ባለሳሳት አዲግራት ከዛ ሁሉ ስብሰባ አንድ አረንጓዴ ቢጫ ቀይ ሰንደቅ ዓላማ ይዘውጡ ሰዎች ታይተዋል በፎቶግራፍ ተደግፎ ሶሻል ሚዲያ ላይ አይተናልና እንደው ከብስል ጥሬ እንዲሉ እንደው የትግራይ ህዝብስ አጋጣሚና እድሉን አጥቶ እንጂ ለለውጥ ያለውና ለኢትዮጵያዊነት ለኢትዮጵያዊ ስሜት ያለውስ ዑነታ በተለይ ደግሞ ገጠር እንደዚህ በአፈናና በጭቆና ውስጥ ያለው አሁን በብዛት ምናየው በድሎት አብዛኛው በተለይ ደግሞ ከኢትዮጵያ ውጪ የምናየው በከዛ ክልል የመጡ ሰዎች የዚህ ፍርሃት የመጀመሪያ ተጠቃሚዎች ናቸውና ይህን ፍርሃት በተለይ ህዋትም ማለት ነው ከመደገፍና እንደ አዳይ መስያ አርጎ ከመቀበል የዘለለ ሌላ ስራ ለመስራት የሚችሉበት አቅምም ሞራልም ህልውናም የላቸው ግን ያኛው ማህበረሰብስ ይሄ ታፍኖ በጭለማ ውስጥ የኖረ 27 አመት ከያንዳንዱ ኢትዮጵያዊ እኩል ተጨቁኖ የኖረ ገበሬ አለ ያንንስ ማህበረሰብ እንዴት ነው መታደግ የሚቻለው በሚዲያም የምንም አክሰስ የለውም እንዴት ነው አሁን የተቀላቀለ ስሜት አለ ማህበረሰቡ በጣም ያስፈራ አንተን አለ አህመድ አንተ በጥቂቱ ያየው ነገር አለ እንደውም የነገንጠል ሲባል ወጪውንኛ እንቻል ሁሉ የሚል ስሜቶች እና ያለን እንደው አመንኪው ምንድነው የሚሆነው በቀጣይነት ሂደት ውስጥ ይሄ መጣላላት ስሜት ያደገ ከሄደ ሊፈጠረው የሚችለው አደጋስ ለአዲሱም
በውጭም ሀገር ቤትም ያሉት የትግራይ ምንድነዚህ እንጽፋለን እንናገራለን ሐሳብን ገልጻለን የሚሉት የነሱ ተወካዮች ነን የሚሉ ከሌላው ኢትዮጵያ ይልቅ እነሱ ይቀርቡታል በመጀመሪያ ደረጃ እነሱ ይሄን ነገር ሌላው የትግራይ ገበሬው የትግራይ እናቶች አባቶች ጋር ደርሰው ይሄን አደጋ ማስረዳት መቻል ያለባቸው እነሱ ናቸው በቅድሚያ ምክንያቱም አክሰሱ ያላቸው እነሱ ናቸው ችግሩን የሚያቁትም እነሱ ናቸው ያውቁታል ችግሩ የት እንደሆነ የነሱ ሆዳምነት አድርባይነት ለጥቅም እኔ ከሞት ከዱአብ ቀን ባይነት ነው እንጂ ችግሩ ምን ያመጣ እንደምችል ከኛ የበለጠ እነሱ ያውቁታል እነሱ ናቸው የራሳቸውን ያንን እንወክለዋለን የሚሉትን ህዝብ ለማዳን በመጀመሪያ ደረጃ አላ አይደለም ተሳስተናል ብለው ህዝቡን አይ ተሳስተን አሳስተናል ብለው መጀመሪያ ያለባቸው እነሱም ናቸው በርግጥ በዶክተር አብይ እንደሚሉት ተፎካካሪ የሚባለው የተቃዋሚው ኃይሉ የዲሞክራቲክ ፎርሱ ያንን ህዝብ ለመድረስ መታገል አለበት ምንም ጥያቄ የለውም ግን ይሄ ሲሆን አፍኖ ያዘው በተለይ ይሄ የተማርኩ ነኝ ጽፋለሁ አንባለሁ የሚለው የትግራይው ክፍል መውጣት መቻል አለበት ህዝቡን ለማዳን ያን ጊዜ አብሮ ተባብሮ ያንን ህዝብ መመለስ ይቻላል ከችግሩ ታፍኖ ከተያዘበት እንዲናገር ማድረግ ይቻላል ኢትዮጵያ የሁሉም መሆኗን መንገር ያስፈልጋል
ያን አሁን አመድ
ሚሊያርደር የተናገሩት ስቲል ጭንቅላቴን እንትን ይለኛል ምን አገባው ኢትዮጵያዊ ምን አገባት ኢትዮጵያ ባድመ የትግራይነት በዛች በደሃ ሀገር ሚሊያርደር ሆነው ያንን አፋውቶ ሲናገሩ ምን ያህል የጭንቅላት የገንዘብና ምንድነው የሀብት መብዛት ጭንቅላትን እንዴት ነው ፉዞ ያደርግ እንደሆነ አላቅም እንደዛ ሲሉ እንዴት እንዳልከበዳቸው የት ነው መጨረሻው እንኳን ብሎ አለማስባቸው ይገርማል።
ግን አሁንም እኔ በያንተ ከመተለው በተጻራሪ ሁኔታ ህዋት እየሄደበት ያለው መግለጫውም ያሳየው ለለውጥ ያለው ፍላጎትና ቀናይ ስሜት በፍጹም ውስጡ ተሟጦ ያለቀ እንደሆነና ስቲል አሁንም ኢትዮጵያ ውስጥ ያለው ለውጥ በበጎ መመልከት ያልቻሉ ጨለምተኞች መሆናቸውን በግልጽ የሚያሳይበት ሂደት ነው። ካየኸው ህወሓትም ሆነ ሌላ ፓርቲዎች ኢህአዴግ ስራ አስፈጻሚን በ27 ዓመት የታሪክ ሂደት ውስጥ ገምግመው ይህን ያክል ክፍተትና ከአሰራር ያፈነገጠ ሂደት ሰርቷል ብሎ ገምግመውም ለምክር ቤቱም አስቸኳይ ስብሰባም ተጠርቶ የሄደበት ሂደት አለ? የለም። በኢትዮጵያ ታሪክ ሂደት ውስጥ ትልቅ በኢትዮጵያኖች ውስጥ ሊጠፋ የማይችል በደልና ሰቆቃ የፈጸሙት የነሱም መሪ ጠቅላይ ሚኒስትር መለስ ዜናዊ ሟች ጠቅላይ ሚኒስትር መለስ ዜናዊ ያልተገመገሙበት ሂደት ባለበት ሂደት ውስጥ ነው። ይህ ህዝብ የሚፈልገውን የለውጥ ስሜት ማየት በጀመረበት ማግስት ነው ህወሓት ከፍቶኛል፣ እኔ በፈለኩት መንገድ አገር አልተመራችም፣ እኔ በፈለኩት ያክልና መጠን እንደ ወትሮ መዝረፍ አልቻልኩም በሚል ስሜት ነው ይህንን መግለጫ ያወጣው ብዬ ነው ማስበውና
አንድ ነገር ማወቅ ያለብህ ሁልጊዜ ዲክታተሮች እስከ መጨረሻው መውደቃቸው ድረስ ዘራፍ ማለታቸው አይቀርም። እያወቋት እንደሚወድቁ ሁሉ መጨረሻ ላይ ግን ሲመጡ ደግሞ እንደነሱ የመጨረሻ ፈሪ እንደ ፈላጭ ቆራጭ እኮ ፈሪ መጨረሻ የለም። ፈሪ ዱላውም እንዴት ነው በጣም መጥፎ ነው። እነዚህ ሰዎች ይሄን መግለጫ ስላወጡ ከልባቸው ያንን እናደርጋለን ብለው እንዳልሆነ እኔ በግሌ አምናለሁ። ምክንያቱም ማስፈራራት ነው ያ ያቁታል የትም እንደማይደርሱ። ምናልባት እንደዚህ አይነት መግለጫ የሚያወጡት ፈርቶ ሰው ተመልሶ ይገባ እንትን ይልሰጥለት ይልልናል ብለው ነው። ምክንያቱም ብዙ የተገነባ የሐሰት ፉካሪ አለ እዚህ ሀገር። ፉካሪ ለታርቃ ምንድነው እዚህ ዘራፍ የሚባሉ እነሱኮ የማይቻሉ ናቸው፣ እነሱኮ እንደዚህ ናቸው፣ እነሱ ያንን 27 አመት ገንብተውታል። ስለዚህ በዛች በገነባት የሐሰት ጉልበታቸው አመካኝተው ህዝቡን እንየው እስቲ ፈርቶ እሺ ይለናል ብለው ይታዘናል ብለው አስበው ሊሆን ይችላል ብዬ ነው ገምተው። እንደውም አሁን ሰላማዊ ሰልፍ እንጠራለን ብለው ነበር አይደለም? አሁን ሲያዩት በሉ እስቲ ጥሩና እንተያያለን እንገነጠላለን ሲሉ በሉ እኛ ወጪውን እኛ እንከፍላለን ምናምን ሲሏቸው ሲያዩ አይ ይሄ ነገር አያዋጣንም እሺ ወደ እንትን ትመለሳለህ። እነዚህ ሰዎች ግን በተለይ በዶክተር አብይ አካባቢ ያለው ኃይል እነዚህ ሰዎች ተለማምጦ እንደማይቻል መረዳት መቻል አለበት።
አዎ ነው። ትልቁም ኃይል ሊሆን የሚችለው እነሱም ያካላቸው ኢኮኖሚ አሁንም የሚታየው ኢኮኖሚ ሳቦታጅ የሚባለው በግልጽ የሚታየው የአብይ መንግስት ትልቁ ተግዳሮት ሁለተኛው ተግዳሮት የሆነው የኢኮኖሚ ጉዳይ ነው። ኢትዮጵያ መንግስት ማስተዳደር የሚችልበት አቅም እንዲያጣ ሆን ተብሎ የሚሰሩ የኢኮኖሚ ሳቦታጅ በግልጽ ያለበት ሁኔታ ነው ያለውና ይህንን ሊያሸነፍ የሚችለው ሌላ አካል ሳይሆን ህዝብ ነው። የህዝብም ለለውጥ ያለው ጅማሮ አለ። በንቃት ለውጡን በመከታተል አቶ አብይ እየወሰዱ ያሉትን ምርምጃ ማገዝ ካልቻለ ድረስ ይሄ ስርዓት የሞተ እባብ ነው። ተቀጥቅጧል፣ ግን ያ እባብ ባህሪ አፈር ልሶ መነሳት ነውና አሁንም የሞት ሽረት ትግላቸው ማረግ ባላቸው አቅም ማረጋቸውን እንደሚቀጥሉ ያሳየ ምን ቁርጠኝነታቸው ነው ያሳዩበት ሂደት ነው ያለውና የዚህ ሁሉ የበላይ እኔ ብዬ ማምነው ህዝብ ነው። ህዝብ አሁንም ንቃት በተለይ ደግሞ አገር ውስጥ ያለው ከአገር ውጭም ያለው አቶ አብይ እየገጠማቸው ላለው ፈተና ደጀን ሆኖ መቆም መቻል አለበት። ለአቶ አብይ አይደለም፣ እውነት ለመናገር ኢትዮጵያ ውስጥ ትክክለኛ ፍትህና ዲሞክራሲ እንዲኖር ይህ ህዝብ ከዚህ ቀደም በተሻለ መልኩ መታገል፣ መልካም ነገሮች ሲኖሩ መልካም ነገሮችን አሳድጎ እንዳይመለሱና እንዳይሸራረፉ ወይም በሌላ እኩይ ተግባሮች እንዳይዋጡ መታገል፣ መደገፍ፣ ማሳደግ አለበት። ህወሓትም እንግዲህ ላይመጣ አላንዴና ለመጨረሻው መሸኘት አለበት። ከዚህ በኋላ እንግዲህ ህወሓት መምጣት ካለበት ስህተቱን አርሞ ህዝብን ለማገልገል በቀና መንፈስና ስሜት በዲሞክራሲያዊ ምርጫ ተወዳድሮ ሸላሚና መራጭ ካገኘ ዲሞክራሲ ነውና ባንፈልገውም ባንፈቅደውም ህዝብ ከመረጠው ሊመጣ ይችል ይሆናል። ካሁን በኋላ ግን የኃይል አቅምና የኃይል ብቃት የኃይል ሚዛን የህዝብ ነው። ህዝብ ከቆመ ይህን አስተሳሰብ በአጭር ጊዜ ውስጥ ሽራ አሸንፈን መሄድ የምንችልበት ሁኔታ ያለ ይመስለኛል። አመድና
እንግዲህ ምንድን ነው እሱ ልብ ያለው ልብ ይበል ነው። ከወደቁ በኋላ መንፈራገጥ ለመላላት ነው። እኔ በእኔ እምነት ባለችኝ ትንሽ እንደው የኢትዮጵያን ሁኔታ የማየት ችሎታ በዛች በትንሿ እንደማየው ከሆነ ተመልሰው እንደ ድሯቸው እንፈልጣለን እንቆርጣለን ሲያምራቸው ይቅር አይሆንም። በቅቶታል። ማድረግ የሚችሉት እንግዲህ ምንድን ነው? ወገባቸውን በደንብ አድርገው በመቀነት በደንብ አድርገው አስረው በኩልነት ኢትዮጵያ ውስጥ ተሳትፈን ህዝቡ ከተቀበለን እንሰራለን ለህዝብ ጥያቄ ተገዥነን ብለው ይምጡና ይፎካከሩ። ያንን የሚከለክላቸው አይ ማንንም ምኖር አይመስልም። ምክንያቱም የዲሞክራሲ አንዱ ትልቁ እንትኑ ምንድነው? አስተሳሰብን ይዘ ለህዝብ ቅረብና ህዝብ በነፃ ይምረተ ነው። ያቺን ግን ይፈራዋታል፣ እንደ ጦር ነው የሚፈራዋት። ያውቃሉ ምንም ይዘው ሊቀርቡንም አይችሉ አቅማቸውን ስለሚያውቁ አሁን የሚያደርጉት ምንድነው? በዛም እሳት በየቦታው መለኮስ ነው። እና እነዚህን የሚለኩስቱን እሳቶች ራሳቸውን እንዳያቃጥላቸው በጣም ነው የምፈራላቸው ለነሱ። ያንን ቢማሩ ጥሩ ነው። እንግዲህ አድማጮቻችን በሚቀጥለው ሳምንት በሚናዘጋጀው ፕሮግራም እስከምንገናኝ ድረስ መልካም ሰንበት፣ እስከሚመጣው ሰንበት እንላችሁ። እኔ አህመድ፣
እኔ መብራቱ፣
እኔም ዘውዱ።
ጤና ይስጥልን።
I got you, man.